በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን አድማጮቻችን፣ እንደ ተለመደው በተለያዩ ፕሮግራሞች ላይ ውይይት እናደርግ ተገኝተናል። መልካም የገና በዓል ለክርስትና እምነት ተከታዮች እያልን በዓሉም በመልካም ሁኔታ እንዳሳለፋችሁ ተስፋ እናደርጋለን። አድማጮቻችን ዮናስ መርሶና እኔም ተመስገን እዚህ ስቱዲዮ ተገኝተን በተለያዩ ፕሮግራም አጀንዳዎች ላይ ውይይት እናደርግ ተገኝተናል። እንደምን አደራችሁ ዮናስና መርሶ?
እንደምን አደርክ?
ዛሬ ያው ሐሙስ ዕለት የገና በዓል ተከብሯልና ያው ትላንትናም ዛሬም ይቀጥላል በዓሉ ብለን እናስባለን። በዓሉ እንዴት አሳለፋችሁ? ወደ ዋናው መወያያ ርዕሳችን ከመግባታችን በፊት ዮናስ ካንተ ልጀምር።
እንግዲህ የገና በዓል እኔ እዚህ ስዊድን ከመጣሁ በኋላ ለሁለተኛ ጊዜ ነው ያከበርኩ ያለሁት። ያው በተለይ አገር ቤት ልዩ ስሜት አለው። በዚህ መጥፎ አይደለም። በዓሉን ከጓደኞቼ ጋር ከስራ ባልደረቦቼ ጋር በመሆን በጥሩ ሁኔታ የገናን በዓል አሳልፌያለሁ። አሪፍ ጊዜ ነበር።
መልካም ገና በዓል ይሁንልህ ብለናል። መርሶ ወደ አንተ ልምጣ እስኪ። እንዴ በዓሉ እንዴት አሳለፍከው?
ያው በዓሉ እንግዲህ ጊዜው የከፋ ዘመን ስለሆነ ያው ብዙ ሰው መሰባሰብ ስለሆነ ያሳለፍኩት እንግዲህ እኔም ከራሴው ከቤተሰቦቼን ከባለቤቴና ከልጆች ጋር ነው። እና እንዲሁም ደግሞ የአበሻውን በዓል አብሬ ማሳለፍ ያው እንግዲህ ከዛ በኋላ ደግሞ በሰራም ነው ያሳለፍኩት። ያው ኖርማል ነው።
እውነት ነው።
አሁን ያው ጊዜው የሚያሰባስብ እንትን አይደለም። እንግዲህ ኮቪድ 19 እስካልጠፋ ድረስ ያው የሶሻል ላይፍ እንትናችንን ብዙ ቀንሶታል። ቢሆንም እንደምንም እንደው በዓል ለማስመሰል ሞክረናል።
መልካም። ዋናው እሱ ነው እንዳልከው የኮቪድ 19 ከዛ ባለፈ በኢትዮጵያ ባገራችን ላይ ደስ ማይሉ ነገሮችም ስላሉ እነሱ በበዓሉ ላይ የተወሰነ ተጽዕኖ ማድረጋቸው አይቀርም። ሆኖም ግን ያው በዓሉን ላሳለፉት የክርስትና እምነት ተከታዮች መልካም የገና በዓል ይሁንላችሁ እያልን ስለ በዛሬው ዕለት የሚካሄደውን የምናካሄደውን ውይይት ከማቅረባችን በፊት የገና ሙዚቃ አንድ የገና ሙዚቃ አድምጠን እንመለሳለን። አብራችሁን እንድትቆዩ ከወዲሁ እንጋብዛለን። አድማጮቻችን ተመልሰናል። ፕሮግራማችን እንደምትወዱ ተስፋ እናደርጋለን። በመጀመሪያ በዛሬው ዕለት የምንወያይባቸውን አጀንዳዎች አስተዋውቄ ወደ ቀጣው ወደ ፕሮግራማችን የምገባ ነው የሚሆነው። በዕለቱ የኢትዮጵያ ምርጫ ቦርድ ግንቦት 24 የምርጫ ቀን እንዲሆን መወሰኑን ታውቃላችሁ። በሱ ላይ ውይይት እናደርጋለን። የቀድሞ የህወሓት ሊቀመንበር የነበሩት አቶ ስብሐት ነጋ እና ሌሎች የቀድሞ የህወሓት አባላት መያዛቸውንም በትልቅ ሁኔታ እየተዘገበ ነው ያለውና እሱንም አያይዘን ውይይት የምናደርግ ይሆናል። ሌላው የባልደራስ ህልና እስረኞች ይፈቱ በሚል ፍሪ ባልደራስ ሊደርስ በሚል ለአንድ ወር የሚቆየ ማህበራዊ የሶሻል ሚዲያ ዘመቻ እንቅስቃሴ በትላንትናው ዕለት ይፋ ሆኗል። ከባልደራስ አስተባባሪዎች ውስጥ አንዱን አየር ላይ አቅርበን ዋና ዋና የእንቅስቃሴዎቹ አላማዎች ምንድን ናቸው በሚለው ላይ ውይይት የምናደርግ ይሆናል። ከዛ ሌላ የኢትዮጵያውያን ድምፅ ሬዲዮ ኃላፊ የሆኑት አቶ አህመድ ከቀናት በፊት ከኢሳት ጋር ያደረጉትን በተለያዩ የዓለማችን ክፍል የሚኖሩ ዲያስፖራዎች ልዩነቶችና በመካከላቸው የተፈጠረውን ልዩነት ከሚዲያ ጋዜጠኞችና ከሌሎች አጋር አካላት ጋር ያደረጉትን ውይይት አስመልክቶ ከአቶ አህመድ ጋር አጠር ያለ የስልክ ውይይት የምናደርግ ይሆናል። አንፎርቹኔትሊ ዛሬ አብሮን አይደለም። ከዛም ባለፈ አቶ አህመድ በመሀል እየገባ በምናነሳቸው ወቅታዊ ጉዳዮች ላይ የራሱን እይታም የሚያካፍለን ይሆናል ብለን ተስፋ እናደርጋለን። ሌላው ትልቁ አጀንዳችን የሚሆነው በፌዴራል መንግስቱና በህወሓት መሪዎች መካከል እየተካሄደ ባለው ጦርነት ባላለቀው ጦርነት ኦፍኮርስ መንግስት ምንም እንኳ አልቋል ብሎ ቢል የተወሰኑ የጦርነት እንቅስቃሴዎች ስላሉ በእነሱ ምክንያት የሚፈጠረውን ወይም እየተፈጠረ ያለውን ሰብአዊ ቀውስ አንስተን የምናወራ ይሆናል። ከዛ ባለፈ በሱዳንና በኢትዮጵያ ያለውን የጦርነት አካሄድም የምንመለከት ይሆናል። አድማጮቻችን አብራችሁ እንድትቆዩ ተስፋ እያደረግን ቀደም ወደ አለው ርዕስ እንገባና ዮኒና መርሶ ምናልባት የኢትዮጵያ ምርጫ ቦርድ ግንቦት 24 የምርጫ ቀን እንዲሆን ወስኗል። የሁለተኛውና የመጨረሻው ውሳኔያቸው እንደሆነ ነው የምናውቀውና እንዲሁ ይህ የግንቦት 24ቱ ምርጫ እንዴት ታዩታላችሁ? ምናልባት የተለያዩ የፖለቲካ ፓርቲዎች ታስረዋል። እንዲሁ እነሱ በሌሉበት ብዙ የፖለቲካ ፓርቲዎች የሚሉት ነገር ይሄ ስለሆነ ነውና ምን አይነት ምርጫ ይሆናል በኢትዮጵያ የሚካሄድበት የግንቦት ላይ የሚካሄድ የምርጫ ስነ ስርዓት?
እሺ፣ አመሰግናለሁ። እንግዲህ አሁን በተለይ የግንቦት 24 የተቆረጠው የምርጫ ጊዜ በኢትዮጵያ ላይ ምርጫን በተለይ ባለፉት አሁን በብልጽግና ከመጣ በኋላ ትልቅ የሀገሪቱ መነጋገሪያ ጉዳይ፣ የሀገሪቱ የችግሮች መነሻም ሀሳብ ነበረ። በተለይ አሁን በድሮ ስሙ ህወሓት አሁን ደግሞ በአዲስ አጠራሩ ከጁንታው ጋር ወደ ጦርነት እንዲገባበት የመጀመሪያ መነሻው የምርጫ ጉዳይ ነበር። ህወሓት ከህገ መንግስት ትርጉም መሰጠት የለበትም ከምርጫ ጋር በተያያዘ ብሎ ምርጫን አደረገ። ምርጫን ካደረገ በኋላም ራሱን ከፌዴራሉ መንግስት በመገንጠል የራሱን መንግስት የተመረጥኩ መንግስት ነኝ ብሎ አወጀ። ከዛ በቀስቀስ እያለ ያው ከፌዴራል መንግስቱ ተገጭቶ ተገባ። አሁን ለመጥፋቱ ለመክሰሙና በተለይ የብሔር ፖለቲካው በጊዜ ሂደት እንዲቀንስ እንዲቀዘቅዝ የማድረጉ አንዱ መነሻ የነበረው የምርጫ ጉዳይ ነው እና ምርጫ ምንም ጥያቄ የለው መደረግ አለበት። በተለይ በአንድ ሀገር ላይ ዲሞክራሲ መንግስት ለመገንባት ወይም ደግሞ እንትን ስንል ምርጫ አንዱ መነሻ ነው። በእርግጥ የዲሞክራሲ አንዱ መገለጫ ምርጫ ማለት አይደለም ሁሉም ማለት ሳይሆን አንደኛው ምክንያት ነውና
እና
መንግስት የመንግስትነትን ቁቡነት ለማግኘት ወይም ደግሞ በህዝብ ዘንድ ተቀባይነት ለማግኘት ምርጫ መደረጉ አያጠያይቅምና ምናልባት አሁን ግን በተለይ በኢትዮጵያ በሀገሪቱ ላይ እንደ ግለሰብ ደረጃ እንደ ፖለቲካ ፓርቲም በተጽዕኖ ፈጣሪ የሆኑ ሰዎችን መንግስት በተደጋጋሚ በተለይ ሳናስር አናስርም ወይም ሳናጣራ አናስርም ብሎ ቢናገርም ከዛ በኋላ ሰዎችን ማጣራ ሳይደረግ የታሰሩ ከዛ በኋላ ማጣራት ይደረጋል። ነገር ግን የሚኖረው አሉታዊ ተጽዕኖ ይኖራል የሚል እምነት አለኝ። በግዚደትም አክቹዋሊ አሁንም ከዚህ ጋር ማየት የምንችለው ወደ በኋላ እናነሳለን እንጂ የባልደረስ የዲሞክራሲ የፓርቲ ከፍተኛ አመራሮችም ታስሯል። ይሄ በተለይ ከአዲስ አበባ ጋርና አጠቃላይ ከፓርቲው ጋር የተወሰነ አሉታይ ተጽዕኖ ይኖራልና አሁንም ከጥራቸው አክቹዋሊ ወደ በኋላ እናነሳለን ወደፊት ተቃርቧል። ምናልባት ኢንቴንሽን ከመርጫ ጋር በተያዘ ወይ ሊፈቷቸው አስበው ነው ቢይም በግሌ ሐሳብ እንተናለኝና መታሰራቸው አይታይቅም የራሱ የሆነ አሉታይ ተጽዕኖ ይኖራል። ግን በተለይ ከመርጫው በኋላ የትኛው መንግስት ያሸነፈ የምብልጽግና ማሸነፈ ሌሎች የሚተወዳደሩ ፓርቲዎችን ማሸነፉ አሁን ካለው በተለይ የብሔር ግጭቱ አልከው የምን ግጭቱ አልከው በጊዜ ሂደት ላይ የቀነሰና የቀዘቀዘ ወይም የተረጋጋ ነገር ይፈጠራል የሚል እምነት አለኝ። ብዙዎች በያካው የሚፈጠሩ ነገሮችን አንዱ በተለይ ያልተመረጠ መንግስት ነው ብልጽግና በራሱ በህዝብ የተመረጠ መንግስት አለ ምንድነው ተጠቅላላ ጎየም አርጎ የጎዋየውን ሊቀመንበር በእንትን ያስመረጠ አይደለም እና በተለይ የምርጫ ህግና ስነ ስርዓቱን ያለፈም አይደለም ሲፈርስም በተመሳሳይና አሁን በተለይ ከተደረገ ምርጫ በኋላ በተወሰነ መንገድ አገሪቷ ተረጋጋለች የሚል እንዲሁ ግላዊ ግምት እናሰባለን።
ያው መርጾ ዳን ተመጣለውና ምናልባት አሁን ምርጫ የሚካሄድበት ነገር ኢትዮጵያ ካለችበት ሁኔታ አንፃር በጣም አደገኛ ነው ብዬ ነው ማስበው። እኔ ፐርሰናሊ ለምንድነው ከዚህ በፊት ያው የኢትዮጵያ መንግስት ምርጫውን ሰስፔንድ ወይም ያቆየበት ምክንያት አንደኛው የኮቪድ-19 እንደነበረ እናስታውሳለን። አሁንም ያለበት ሁኔታ ከዛ የተሻለ ነው ብዬ አላምንም። አንደኛ ነገር ኢቭን ፊገሮች ባይኖሩንም አንድ እሱ ነው። ሁለተኛ በሰዓቱ የህወሓት ባለስልጣናት ምርጫ መካሄድ ነበረበት የሚል መከራከሪያ ነጥብ አንስተው ነበረ። ያም አሁን በአሁኑ ሰዓት የህወሓት አባላቶች ያው ተይዘዋል፣ እስር ቤት ናቸው። ሀገሪቱ ያለችበት ሁኔታ ሀገር ውስጥ ወደ ሱዳን የፈለሱ በሀገር ውስጥ ኢንተርናሊ ዲስፕሌስ ፒፕል የምንላቸው ባሉበት ሁኔታ የጎረቤት ሀገሮች ላይክ ሱዳን እነ ሱዳን ግብጽ በከጎናችን ሆነው ነገሮችን በትክክለኛው አቅጣጫ እንዳይሄድ እያደረጉ ባሉበት ሁኔታ ይሄን ምርጫ ማካሄዱ እንዲሁ ምናልባት መርሶ እነዚህ ብዙ መሰረታዊ ችግሮች ባሉበት ሁኔታ ምርጫው መካሄዱ ዮናስ ወደ አንተ መጣለሁ። እንዲሁ ግን መርሶ እስኪ አንተ እንዴት ታየዋለህ ምርጫውን? ምን ያክል ፍትሃዊ ይሆናል ብለህ ታስባለህ? ነጻና ፍትሃዊ ይሆናል ብለህ ታስባለህ?
ምን ያክል ፍትሃዊ የሚለው
ያው እንግዲህ ገና ኢትዮጵያ ዲሞክራሲን እየጀመረች ያለች ሀገር ናት። ስለዚህ ምርጫውን አትሊስት ምርጫ ይካሄዳል ማለት ራሱ አንድ የእንትን ፕሮሰስ ነው ራሱ አንድ የዲሞክራሲ ፕሮሰስ ነውና ስለዚህ ቀን መወሰኑ እንትን አይደለም። እኔ አሁን እነ ሱዳን እነ ምናምን ገና ያረጋሉ ሌላም ጊዜ ብታራዝመውም እዛን ጊዜ ችግር ሊፈጥሩ ይችላሉ የመፍጠር እነሱ ኢትዮጵያ ላይ እንትን ከማለት ወደ ኋላ አይሉም ማንም። ስለዚህ ለዛ ነው መፍትሄ የምለው እኛ ኢትዮጵያኖች በነቃት በመጠበቅ እንግዲህ ያው መንግስትም ቢሆን እንደዚህ ይሄን ነገር ትኩረት ማድረግ አለበት እንጂ ገና ዝም ልቅ አርጋ እንትን መጠበቀው ነገር አለ። ግን ምርጫው እኔ አሁን ብዙ አስጊ ደረጃ ላይ የሚሆን አይመስለኝም። ምክንያቱም ዋናዎቹ እንትኖቹ አሁን የህወሓት እንትኖች ነበሩ ብዙውን ነገሮች በሀገር ውስጥ እያተራመሱ የነበሩት ዋናው እንትን ኦልሞስት 100% አልቋል ባትል ብዙዎቹ እንግዲህ ብዙ ነገሮች እየተስተካከሉ እየመጡ ነው ይመስለኝ። አሁንም እንግዲህ በትግራይ አካባቢ ያለው እንትኖቹን ያው እነሱን የማጥራት እንትን አሁን ቀደም ጦርነቱ አላለቀም እና የምትለው እኔ አሁን ጦርነቱ አላለቀም ነው ያው እነሱ ስታስስ ዞሮ ዞሮ የነሱ ጠባቂዎች ጋር ምናምን የሚደረግ እንትን አለ ያው እንጂ ኦልሞስት 80-90% አልቋል ብዬ ነው እንትን የምለው እና እንግዲህ እስከ እንትኑ ድረስ ነገሮች የሚስተካከሉ ይመስለኛል። እንግዲህ ምርጫው አትሊስት እንደው እስከዛሬ ዝም ብሎ 100% አሸነፍን ምናምን የሚልባልበት እንትን ነበር። ያሁኑ ግን እንግዲህ ብዙዎች የሚሳተፉበት ነው። ስለዚህ ተወሰነ ፐርሰንት እንኳን እንትልኝ
አንደኛ ነገር የሚያስፈራው ምስፉ ነው በህዋት መንግስት የነበረው አካሄድ ምርጫ ማካሄድ ለይስሙላ የነበረበት ጊዜ እንደነበረ እናስተውሳለንና 100% የኢህአዴግ መንግስት አሸነፈ ተብሎ የተገለጹበት ምርጫዎችም እናስተውሳቸው ናቸውና በዚህ ሰዓት ማሁን ስጋቴ ምንድነው እኔ ፐርሰናሊ ብዙዎችም ጋሩታል በየተስፋ አደርጋለሁና ምንድነው በእነዚህ ወሳኝ የሆኑ የፖለቲካ ፓርቲ አባሎች በታሰሩበት እና ለደቱ እና ያው ኢቭን ኢፍ ቢፈታም እንኳን ማለት ነው እነሱ ገና ኬዛቸው ስካልት አልተዘጋም የነ እስክንድር ነጋ ሌሎችም እነ ጃዋር መሐመድ ምን እነሱ የኢፌኮ አማራሮች በታሰሩበት ምርጫ ማካሄድ በምን ያክል ክሬዲብል ይሆናል ብለን ምክንያቱም ዋናዎቹ የምርጫ ተሳታፊ አካላት በታሰሩበት ሁኔታ ዴሞክራሲያዊ የሆነ ምርጫ ወይም ፍሪ የሆነ ፍሪ ኢሌክሽን ይካሄዳል ብሎ ማሰቡ ትንሽ አይዶንት ኖ በኔ ይታ እንደዛ አንደኛ ነገር አለ ሌላው በትግራይ ክልል ጦርነቱ ላነሳው ምንድነው ጦርነቱ ተጠናቀቀል ብለላልከው በኔ እንደመነሻ ያነሳውት ምንድነው የተለያዩ ዓለም አቀፍ ሚዲያዎች አሶሲየትድ ፕሬስ ኤቢሲ አሜሪካን ሀገር የሚገኙት እነዚህ ኤቢሲ ኒውስ ወይም ብሉምበርግ የሚባሉት የመገናኛ ብዙሃን አሁንም በትግራይ ክልል የተካሄደ ያለው ጦርነት እንዳላበቃ የሳተላይት ምስል ያው የቴክኖሎጂን ጉዳይ ምታውቁታላችሁና ታውቁታላችሁና የሳተላይት ምስሎችን አንስተው የህክምና መስጫ ተቋማት የስደተኞች ካምፕ ትምህርት ቤቶች ላይ ጥቃት እየደረሰ መሆኑን እነዚህ ኢንተርናሽናል ሚዲያዎች እየገለጹ ነውና እነዚህ ምርጫው ላይ ምን ያክል ተጽዕኖ ይኖራቸዋል ነው አሁን የኔ ስጋት ያለው
ያኒ እኔ በግልያነር ምንጫው ላይ ተጽዕኖ ይኖራቸዋል የሚልነት የለኝም በያካ የሚደረጉ ግጭቶች አሉ መንግስት እንን ለማብረድ የሚሊተሪ አቅም ለነሱ የሚሆን ያጣል የሚል በግሌ እምነት የለኝም ያው በጊዜ ሂደት እነሱ እየከሰሙ ይመጣሉ ያንንም እኮ በተለይሉ ያውላችሁን በማሰልጠን ደረጃ የፌደራል መከላከያ ሰራዊትም ወክተው ትልቅ ነገሮችን ለመቆጣጠር ጥረት ይደው ነበር ከትልቁ ሐሳባቸው ወርደው ተፈትተውን ደሞ ያው ጀነራሉ እንዳሉት በየሸጡና በየጉራንጉሩ እየተያዙ ያሉበት ሁኔታ ባለበት ሁኔታ ላይ በተወሰኑ በያከኝ ፍጥሩ ግጭቶች ለአገሪቱ ለምታደርገው ወይም ደግሞ አድርጓለሁ ብላ ላሰበችው ምርጫ ስንክሳር ይሆናል የሚል በግሌ ግምት የለኝም ያን ያህል ችግር አይመጣም ችግር እንደውም ካልን ከዛም በባሰ መንገድ አሁን ደግሞ በተለየ ከኦነክሽን ጋር በተያዘ ባለፈው የሰለጥ በአሰልጥኑ ያስመረቃቸውን የራሱን ወታደሮችን ማየት እንችላለንና እንደውም ከዛ አሁን የህዋት እንትኑ በተለይ አስኳሉ ከበግዚረት የተሸረሸረ ከፍተኛ የሆኑ አመራሮችም የተያዙ ባለበት ሁኔታ ላይ የታች ወርዶ ሴል ኖሮት እስር ኖሮት ሀገሪቷን ለማተራመስና አቅም ለማሳጣት ወይም ደግሞ ለማንበርከክ ወይም ደግሞ ይሄ ሰላሙን ለማናገት የሚያስችል አቅም አለው ብዬ በግሌ አላስም የትግራይ ህዝብም በተለይ አሁን ከህዋት ከሄደ በኋላ ለውጡን ቀስ በቀስ እያየና ከህዋቴ ከጀርባው ላይ ካለው ሲበዘብዘው ከነበረ ቡድን ላይ የተላቀቀ ስለሆነ ያን ያህል ችግር የሚፈጥር ኃይል ዛለ ብዬ በግሌ አላም ከዛ ይልቅ እንደውም አሁን ጦር ይዞ ትጥቅ ይዞ ሰዎችን ያሰለጠነ በይፋ ያስመረቀ ያለው ኦነግ ለኔ ያስፈራኛል አሁን የኦነክሽን አሁን ባለው ሁኔታና እዛ እንዳልከው የሳተላይት ምስሎችም የተለያየ መገናኛ ሚዲያ ተቋማትም ጦርነቱ አልቆም ቢባልም ያን ያህል ለምርጫው አሉታዊ ተጽዕኖ ይኖራል ብዬ አላስም ምናልባት ከዚህ ይልቅ እኔ ማስቡ ነገር በተለይ የኦፌኮ አመራሮችም ባለፉት የዛሬ ዓመት አካባቢ በተለይ ብዙዎች በማንነታቸው ተገልሏል በሃይማኖታቸው በብሔራቸው ማንነት መሰረት ያደረጉ ጥቃቶች በጥቅምት ወር አካባቢ ተደረገዋል በተለያዩ ሀገሪቱ አካባቢዎች እና ያንን በተመለከተ አቶ ጃዋር መሐመድ ባስተላለፈው ወይም በተናገረው ነገር ነው የተፈጠረው ነገር ያኔ ያላሰረው ጠቅላይ ሚኒስትሩ በተለይ ምርጫ ከተደረሰ በኋላ የሚገዳደረው ነገር ሲያገኝ ጊዜ ሲቀጠብቁ አሰር የሚባል ነገር ይነገራልና ምናልባት የነሱ ተጽኖ ነው ሊኖረው የሚችለው ብዬ ማስበው እንጂ ሀገሪቱ ላይ የሚፈጠሩ ነገሮች በተወሰነ ነገር ማክሰም ይቻላል ህግ ማስከበር ነው ኦሬዲ ኮ ከምንም የታጠቀ ኃይል ከመንግስት በላይ የታጠቀ ኃይል አሁን ሀገሪቱ ላይ የለም ህዋት ነበር ለተወሰነ ቀናት በ15 ቀን ያው ጠፍቷልና ያን ያህል እሱ ነው ለኔ በግሌ የሚያስፈራ ይልፈልገኝ ነው
ወላው ደሞ የውጭ እንትኖች አሁን ያልካቸው የውጭ እንትኖች እንደዚህ አላለቀ ምናምን ሲል በጣም እነሱ ደሞ ፕሮፓጋንዳ እየሰሩ
የህዋት ፕሮፓጋንዳ ሰሪዎችም ነበሩ በፊት ማለት ነው
ያ እንትን ነውና አንድ ሪያሊቲው ስክታይና አንድ ሌላው ደግሞ ስታዩ እንደው ከዚህ ፊት ኢትዮጵያን ብዙ ጊዜ ያባላት የነበረው ዲጂታል ወያኔ የሚባለው እንት ነበር። አሁን አይተው እንደነ ሶሻል ሚዲያው ላይ ሁሉ ያቀነሱ ነበሩ። ሌላ አማራ ኦሮሞ ምናምን ነው እየመሰለ እርስ በርስን ያጋጩ የነበሩ ብዙ እንትኖች በጣም ነው እንትን የቀነሱ። እና ስለዚህ አሁን ስጋት ይኖርብኛል በእያላቁ አሁን የኢትዮጵያ ህዝብ እንደማ አሁን ነገሮችን አንደርስታንድ ያረጋ ማለት ብዙ ነገሮች እንግዲህ ከሂደት ብዙ የምትማረው ነገሮች አሉ ምንና ስለዚህ አሁን ህዝቡ ወደ አንድነቱም ያመዘነ ስለመጣ ያን ያህል እንትን ያሰጋኛል ብዬ ያሰጋናል ብዬ አላስብም።
አይ ሆፕ ያላችሁት ይሆናል ብዬ ተስፋ አደርጋለሁ። ግን ያው ግራውንድ ላይ ያለው ነገር በጣም አስቸጋሪ ነው ብዬ ነው። ግራውንድ ላይ ያለው ነገር አሁን ምንናየው ነገር መረጃዎች ላይ በእውነት የሆነ ክሬዲብል የሆነ ነጻ የሆነ መረጃ በአሁኑ ሰዓት በተለይ በሰሜኑ ክፍል ላይ በጦርነቱ እየተካሄደ በነበረበት ቦታ ላይ ማግኘት ከባድ ነው አንደኛ ነገር። ነገር ግን ያው እነዚህ የዳታ ድርጅቶች ወይም የውጭ ሚዲያ ተቋማት ያው እነሱ ከመንግስታት ሊስ ነጻ ሆነው የተሻለ መረጃ ይሰጡናል ብለን ተስፋ እናደርጋለን። ለዛም ነው እነሱ ምንጠቅሰው እና እንደ የነ ስብሃት ነጋ መያዝ ትልቁ ዜና ነው። እውነቱን ለመናገር ኢትዮጵያዊ ስትሆን እያንዳንዳችን እርግጠኛ ነኝ ፐርሰናሊ በእነዚህ ሰዎች ይብዛሚነስም በተለያየ መልኩ ጥቃት ደርሶብናል። የቪክቲሞች ነን ላለፉት 30 አመታት ባደረጉት የኢትዮጵያን አገዛዝ መጥፎ ዘራዊ የሆነ ወደፊት ብዙ ብዙ ጣባሳ ጥሎ ሚሄድ አይነት አካሄድ በመሄዳቸው ብዙዎቻችን ቆስለናል። እኔም ፐርሰናሊ ሁላችሁም ያሳለፋችሁት ነገር ይኖራል በየት አስባለሁና የነዚህ ሰዎች መያዝ በተለይም የስብሃት ነጋ መያዝ አንድ መልእክት ያስተላልፋል ብዬ ተስፋ አድርጋለሁ ወደፊት ስፔሻሊ በአሁን በእነ ብልጽግና አመራሮች ላይ እያካሄዱት ያለው ተመሳሳይ ኮፒ ፔስት የሆነ ነገር አካሄድ አለ። ሪያሊቲውን ስናወራ ማለት ነው እያካሄዱት ያሉት የአንዱን ዘር ከሌሎች ጋር የማጋጨት ከድሩ የባሰ መንገድ ላይ እንድንሄድ የሚያደርግ አካሄድ የሚከተሉ የብልጽግና አመራሮች አሉ። ብልጽግና ስንል የሁሉም የአራቱ ክልል ያው የኢህአዴግ አንትን ስለሆነ ነው። ገብቷል አባባሌ?
አዎ። እዚህ ጋር ግን ምንድነው
ይሄንን ማየት መቻል አለብን። ገብቷል አባባሌ? እንዴት ነው ይሄንስ እነዛ ሄዱ ማለት መንገዱ ተተሳከለ ማለት ነው ብላችሁ ታስባላችሁ? ይሄንን ማየት ላለብን።
አዎ ልክ ነው። አሁን ምንም አይጠየቅም። ግን በተለይ አሁን በተለይ ሀገሪቷ ላይ የተፈጠሩ ማንነትን መሰረት ያደረጉ ጥቃቶች በተለይ ያው በብልጽግና አመራሮች እኮ ኦልሬዲ ቲፒኤልኤፍ የቀረጻቸው አመራሮች ናቸው ሙሉ በሙሉ ማለት ይችላል። አዲስ አመራር የተወሰነ እና ግን ይችላል ከብልጽግና ፓርቲም በፊት ከነበረም ኢህአዴግ ያነበረ ያራቱ በረጅቶች አባልም ያነበረ ሰው የተወሰነ ነው እንጂ ምናገኘው አብዛኛው ዳይቨርሽን ቀየሩት እንጂ ሙሉ በሙሉ ኢህአዴግን ያሳሰብ ነበራቸው። ግን ያን በተለይ አሁን ያለው ብልጽግና ውስጥ ሐሳብ ቢኖራቸው ግን በዚህ በተለይ ማንነትን መሰረት አደረጉ ወይም ደግሞ አክራሪ ብሔርተኝነት በሀገሪቷ እንዲፈጠርና ሀገሪቷ በተለይ ከአንድ ትልቅ ሀገር ወደ 9 ትናንሽ ሀገሮች እንድትካፈል አስኳሉን ይሰራው የቲፒኤልኤፍ ነው። እስካሁን ድረስም በቲፒኤልኤፍ ተነጋሳሰብ ሰዎች ይገደላሉ፣ ይሞታሉ፣ በተለይ ከበለ ይሰደዳሉ። እስቲል ነው በኢትዮጵያ ስደት አለ። በተለይ በፊት በነበረበት ቲፒኤልኤፍ ስርዓት ላይ ብናስብ ብዙዎች በተለያየ ጊዜ ላይ ተሰደዋል። እዚህም የተሰደዱ ልጆች አሉ። በተለይ ቲፒኤልኤፍ ባደረሰባቸው ተጽዕኖ ማለት ነውና አሁን በተለይ የነ ስብሃት ነጋ መያዝ ምንም ጥርጥር የለውም። በተለይ ላለፉት 30 አመታት 27 አመታትም ከጫካ ጀምሮ 37 አመታትም የህወሓት ዳይናስቲ በተለይ አቦይ ሰባትን ስንመለከት ከት ብዙ በተለይ በሚስት በአጎት ልጅ በእንደዚህ ብሎ ነው አገሪቷን በኢኮኖሚም በፖለቲካይም ተቀራምቷት የነበረውና ያቦይ ሰባት መያዝ በተለይ ዛፉ ይያዝ ቀስ በቀስ ቅርንጫፎቹ መርገፋቸውም አይቀርምና ትልቅ አስተዋጽኦ በተለይ ለብልጽግና ብቻ ሰው በተለይ ኢትዮጵያዊነትን ለሚያራምዱ ኢትዮጵያዊነት አስተሳሰብ ላላቸው ዜጎች በጠቅላላ ትልቅ በስራት ነው። ለብልጽግና ብቻ ሳይሆን አጠቃላይ ለኢትዮጵያ ኢትዮጵያዊነት ለሚሉ ትልቅ የድል በስራት ነውና እኔ ማየው አሁን በተለይ አገሪቱ የሚፈጠሩትን ስንክሳሮች ቀውሶች ምንም በቀጣም በተዘዋወሪም በልጽግና የሚጠይቅበት ሁኔታ አለ። ዝምታ እንደ ያስጠይቅ ይችላል፣ ቸልተኝነት ሊያስጠይቅ ይችላል። ባዳው የሚናገራቸው አንዳንድ ንግሮችም በተለይ ጥቃቱ ከደረሰ በኋላ ስንመለከት ይሄን ነገር ባይናገሩ ብለ ምትናገርበት ሊኖች ይዛሬ አመት ለምሳሌ ርቻ ባል ክብረ ባል ሲከበር አሰውሰ ከሆነ የክልሉ ፕሬዝዳንት እንደዚህ ነፍጠኛ በተርከጅ ከዛሬ መጣን ፍፍት የተነገረ የእንትን ያለን አባሩ እንደዚያን ብለን አንበርክከ ነው እንደዚህ ቦታ መጥልና ክብር በቃን የሚል በተለይ አንዱን ለማጀገን አንዱን ለማኩሰስ የሚደረግ ነገር ላይ እዛ ቦታ በተናገሩም አጠቃላይ በተለያየ ሀገሪቷ ላይ ያኛው የተጠቃው ብሄር ወይም ነፍጠኛ የተባለው ብሄር አንተ ነፍጠኛ አንተ መጥ አንተ ሰፋሪ የተባለ ሲገደል ሰምተናል አይተናልምና
የህዋህ ይሄን ነው ኤግዛክትሊ ሲያደርጉት የነበረው ገፋላ
ባለ የነሱ ስራ ነው የህዋህ በቃ የነሱ ነው የብልጽግና አሁን ያመራሩት ይሰራቸውም ምን ያላቸውም ህዋት ነው ይሄ በቃ ህዋት አስተሳሰብና የፖለቲካ አረማመድ ነው በቃ ሀገሪቷን እስካሁን ድረስ አጣብቂኝ ስንክሳሩ ሲከተታት የሚል እምነት ያለኝ ኦሬዲ ብልጽግና ስናስብ በቃ ከላይ ማን ያለው ሁለተኛ ቁጥር ሁለት ያዲግ ነው ምንለው በተለይ አሁን ከምርጫ በኋላ ከተቀየረ የተለየ ሪዮት ዓለም በተለይ ፌደራሊዝም ስርዓቱን የሚቀይረው ከሆነ በኢኮኖሚ ለውጦችን የውጭ ገበያ ፖሊሲዎችን በርግጥ የቀየራቸው አንድ ነገሮች እንዳሉም ለመታዘብ ይችላል ግን ያ ሲቀየር ነው በተለይ ሌላኛው ህዋት ጠፍቷል ብለን እናገርም ይችላል እንጂ አሁን እኮ የተደረገ ስም ነው የተቀየረው ኢህአዲግ የተባለው ነገር ስም ተቀይሮ ብልጽግና ተባለ እንጂ አስተሳሰቡ ነው በመግርም በመግባርም አሁን ታንጅብል መሬት ላይ እየተሰራ ያለው የህዋት ወይ ኢቲፒኤልኤፍ የተነግ የጫካ አስተሳሰብና ስራ ነውና ከዛ ቀስ በቀስ እየተላቀቀ ነው በተለይ ቀስ በቀስ እየተለ በጅምላ አሁንም በጅምላ ስሮች አሉ አደዋይ ፍርዶች ከዛ በባሰ መንገድ አለ ሰዎች ማንነት መሰረት ድጥቃቶች እየተፈጸሙባቸዋል ያንንም ይፈጸማል አሁን ደግሞ በጣም ጎልቷል በጣም እንዲጎሉና እንዲጠነክሩ አክራሪ ቤርትን እንዲፈጠር ያደረጉ ግን አያጣይቅም ህዋት ነው እና ዋና አስኳሉ ጥያቄው ስለሆነ ማለት ነው
አመት ሙሉ የተመረዘው እንትን እንግዲህ
ያ
ቲፒኤልኤፍ እኮ አንድ ጄኔሬሽን በክሏል ማለት ይችላል እኮ አንድ አንድ ጄኔሬሽን በውሸት ትርክት ስለዚህ ያንን ለማጥራት ማለት በሁለት አመት እንደምትለው አይደለም አሁን ነገሮችን ትምህርቱንም ካሪኩለሞችንም ምናምን በመቀየርና ብዙ ነገር በታሪክ እንትኖችን በማስተማር በምናምን ብዙ ነገር የምትቀይረው ነገር አለ
ግን እርሶ እዚህ ጋር የብልጽግና ማማራሮች አሁን ከዚህ ያልተማሩበት ነገር አለ አሁን ለምሳሌ ትርክቱ አንዱ እንደ ትርክት የሚገለጸው ራሳቸው በተለይ ብልጽግና ሳይሆኑ ጥምር የህዲ ከፈረሰ በኋላ ቦሎማ በተለይ አሎኒን ሀውልት በተደጋጋሚ ሲታጩት ነበር ይሄን ሁለቱን ብሄሮች ለማጋጨት የሄደበት ርቀት ነው ህዋት ብለው ግን ውጤት ላይ ግን የሉም አሁን ያሉት ብልጽግናዎች ወሮም ብልጽግናዎች ሶሉሽን ላይ የሉም ገብቷል
ይሄ ለውጥ አሁን እንትም ደምሎ ራዲካል የሆነ ለውጥ አይደለም እንግዲህ ከውስጥ የመነ ሪፎርም ነው እንግዲህ ከላይና ከውስጥ እንትን ያለ ስለሆነ አሁን እዛስ አንተ ጋር የለውጡ አኳል መስሎ ስንት መሰረ ያለ እኮ አይደል አሁን እንደዚህ አይነት ሰዎች አሉ አሁን የሉም ማለት እኮ አይደለም እነሱን ማን እንግዲህ አሁን ከሶስታችን አለ ሶስታችን አንተ የለውጥ እንትን ብለ ነው ያ እኔ ከሁላችሁ የተለየ እንትን ልሆን ይችላል እና ያንን ገና ነገሮች በሂደት ነው እንትን ያው
በሂደት
አግና ነገሮች ነው እየጠሩ ይመጣሉ ያው የጊዜ ከታገስን ነው እንጂ
ብዙ የሚነሱ ነገር
አንዳንዴ ብልጥ ከሞኝም ማለት ይባላል አሁን በእንትኖቹ ማየት አለብን እኮ
አዎ ልክ ነህ
ለውጡ
እኔን ለውጥ ካሁን ከወያኔ እንግዲህ አሁን ከነኛ ወዳደቅ ማየት እንችላለን ምን አይነት እንግዲህ ሁሉ ጊዜ ዲክታተር እንትን ከምንም አይማርም ልክ በነ ሳዳም ሁሴን አይተናል በነ ስንት ነው በነ ጋዳፊ ብለን አይተናል ሁሉ እንትን ነው አሁንም ይሄ በዘረኝነት አስተሳሰብ ይዘን አገር እንመራለን ምናምን ካለን እና ካልና ያንተን ካለ ነገሮች እንትን ነው
የሚበልና እሱን ነው እኛም ይያልን ያለ ነው ካለፈው ስተታችን ተመረን ወደ ተሻላ ከሄደን ይሄድ የሚል ነውና እነዛ ነገሮች ከመጀመሪያውኑ ያጸዳናቸው ካለ ሄድን የባሰ ነው የሚሆነው ከዚህ የባሰ አኬድ ላይ ነው
ማጽዳቱን ምናልባት ታንጀብል ፕራክቲካ ላይ ይሄድን አይደለም ንቀወማለን ለምሳሌ ሁለቱም ትላልቅ ሄሮች ለማጋጨት ህዋት የደበተ ርቀት አለ ያንን ርቀት በመሬት ወርዶ ምናየው አንዱ ያኖሊል ሀወርት ነው ይቃወሙታል የኦሮሞልስግናዎችም ያማራብልስግናዎችም ይቃወሙታል በተለይ የኦሮሞልስግናዎች አንዳ ሙሉ በሙሉ አይቃወሙትም የተወሰኑ ሰዎች የሚቃወሙታል ግን ተግባራዊ ግን አልተደረገም ለምሳሌ አውቱ እንኳን ከማፍር ለምሳሌ አሁን አማራ ክልል ላይ አንድ አውልት ነበር አይታችሁ ከሆነ ይፈረሳውልት ነፍጣቹ እንደዚህ አግዝግዘው የአንድ ሽማግሌ ውድቀት ነው እሺ ያን ሀውልት አፍርሶታል ኦሪ ለክልሉ ለህዝቡም ትክክለኛ ነበር ሀውልት ነውና ልክ እንደዚህ አይነት ውሳኔዎችን የኦሮሞ ብልጽግናዎች ዲሳይድ ቢያደርግ ምናልባት የህዋትን የሰግሰጋቸውን ስንክሳሮች ማጥፋት ይቻላል የሚል ሐሳብ ለማንሳት ያለ
ተከከለ ወል እነሱን ማድረግ ግድ ይላልና ሌሎች ሐሳቦችም አሉ አድማጮቻችን በአጠር ያለ ሙዚቃ አድመጠን ከአህመድ ጋር ውይይት የምናደርግ ይሆናል አህመድ ጋር በተለያዩ ጉዳዮች እያነሳን ውይይት የምናደርግ ይሆናል ከዛ በፊት ግን አንድ የሙዚቃ አረፍት አድርገን እንመለሳለን አብራችሁን ቆዩ
Lemon shake and it on a proper dal bella lemon shake te mache ashi karam shake tas mantoshi lelana chimbelela lemon shake lela lemon shake te mache ashi karam shake tas mantoshi
Yeah.
አድማጮቻችን ተመልሰናል። የቴዎድሮስ ታደሰን ሙዚቃ እንደወደዳችሁ ተስፋ እናደርጋለን። ውይይታችን ይቀጥላል። 36 ደቂቃ 10 ሰዓት ከ36 ደቂቃ ይላል። ለቀጣዮቹ 1 ሰዓት ከ24 ደቂቃ አብረናችሁ የምንቆይ ነው የሚሆነው። ከ24 ደቂቃ በኋላ የዕለቱን ዜና ይዘንላችሁ እንቀርባለን። ከዛ በፊት ግን የተለያዩ ውይይቶችን ያደረግን እንቀጥላለን። እንደምንም በመካከል ግን በ0819100 ላይ የደወላችሁ ያላችሁን በምንወያይባቸው ርዕሶች ላይ ያላችሁን አስተያየት እንድትሰጡን ተስፋ እናደርጋለን። ቁጥሩን ደግሞ አለው 0819100 መርሱ ዮናስ እና እኔም ተመስገን አብረናችሁ ቆይታ እናደርጋለን። አሁን እስኪ ቀድሞ ዳልነው እንዴ ሌላው ጉዳያችን ምንድነው? በየህዋት እነዚህን ሰዎች ያው ምክንያቱም ትልቅ ዜና ስለሆነ እዚህ ላይ ትንሽ እንድትሉበት ፈልጋለሁና የነ ስብሐት ነጋ መያዝ እና ሌሎችም የህዋት አባላቶች መያዛቸው እንዴት ነው እንዴ መቼ ነው ሊያበቃ በቃለት ብለን ምን መናገር ምን ይችላል ብላችሁ ታስባላችሁ?
እሱ ያው የጊዜ ጉዳይ ነው የጊዜ ጉዳይ ነው የማብቂያ ጊዜ ጉዳይ ነው እንዳልከው በተለየ የጦር አዛዡ እንደተናገሩት በየሸጡ በየጉራንጉሩ በተለይ መኖሪያ ቦታ ከቤት ተደበቁ ነው ያሉት። በጣም የሚያሳዝነው ነገር ካለፈው በኋላ የምትረዳው የፌደራል መንግስት ትልቅ ድል ሰጥቷቸው ነበር፣ ትልቅ ኦፖርቹኒቲ ሰጥቷቸው ነበር። በተለይ እጃቸውን በሰላም ሊሰጡ ያለምንም እንትን እጃቸውን በሰላም ሊሰጡ ጠይቋቸው ነበር። ግን ያው እነሱ አሻፈሬም ብለው ቅድም መርሶ እንዳለው ደግሞ ካለፉ ስተታቸው ዓለም ማራቹን ተመለከታለ። በተለይ የሳዳም ሁሴን ስንመለከት ልክ እንደዚሁ በጉራንጉር ውስጥ እንደተገኘ ይታወቃልና እነሱም በቃ አሁን ባላቸው እንት ላይ ገጃልስተን ብለው እዛ መገኘታቸው ትልቅ የሚያሳዝን ነገር ነው። እንግዲህ ፈጠሩት ነገር በኢትዮጵያ ላይ አይታየቅም። በተለይ በርተኝነት አሳሰብ በመፍጠር አሁን ደግሞ ያቆጠቁጡላሉ ማነተን መሰረት ያደረጉ ጥቃቶች አክራሪ በርተኞች እንዲፈጠሩ ትልቁን ስራ የሰሩት የቲፒኤልኤፍ ተነጋመራሮች ናቸው። የነሱ እንግዲህ በኢትዮጵያ ፖለቲካ ላይ እንዳየነው ብዙ ችግር አድርሷል፣ ስደት አድርሷል፣ ኢኮኖሚ እንዲወድቃ እንትም ብሎ ሆኗል። ያው ቀደም እንደተባለው ደግሞ የውሸት ምርጫዎች ተካሂዷል። ምን 100% አሸነፊናሉ ግዜ ያደረጉት ምርጫዎችን በእናገኝ ኮሮጆ ይሰረቁ ምን ይያሉ ትክክለኛ ፍትሃዊ የሆነ ዲሞክራሲ ምርጫ አድርገው ያቆም ብዙም በሚዲያዎቻቸው በሚያገሩ ማለት ነውና ትልቅ ከላይ ከኢትዮጵያ ከላይዋ ላይ አንድ በቃ ይሁን የተሸክየውን በቂው ነገር ያራግፈች ይመስለኛል። የከበዳትን ነገር ይሄ በቃ ግጭቱ ምን ያራግፈች ይመስለኛል። ግን የተራገፈው ነገር ተክሎት ሄደው ነገር አሁንም እርስ በርስ ያባላን ይገኛልና በተለይኛ ኢትዮጵያን መንቀት መቻል ቀድመን ማየት መቻል ያለብን ይመስለኛል። ከዚህ ከብሪቲን አሳሰው ማነት መሰረብ ጥቃቶች ራሳችን እንዴት ነው መከላከልስ መንግስትስ እንዴት ነው በመመሪያና በህጎች እንዴት ነው ማሰርስ የሚቻለው የሚለው ነገር ቀጣይ የመንግስት የቤት ስራ ነውና አሁን ግን የጣሉት ነገር በተለይ ትልቁ ችግር የማሰው አክራሪ ብሪቲንሽ እንዲያቆጠቁትና እንዲጎለብቱ ፈጥሯልና ያ ወደፊት ምናልባት በጊዜ ሂደት የሚስተካከል ነው ብዬ በግሌ እንትና
እንዴው ምናልባት ያው ጦርነቱን ተከትሎ ምናልባት እንደ ኢትዮጵያዊ ምናልባት ማንተ የትግሬ ጓደኛ በትምህርት ቤትም ሊሆን ይችላል በስራ ሁኔታ ሊሆን ይችላል የትግራይ ጓደኛ ሊሆን ይችላል መርሶም እንደዚሁና አብረናቸው ኖረናልና የትግራይ ህዝብ ከህወሓት ጋር አንድ አይደለም፣ እነሱ የተለዩ ናቸው፣ በእንደኛው የገፈቱ ቀማሽ ናቸው ብለን ስናወራም ጠቅላይ ሚኒስትሩም ሳይቀሩ የተናገሩት ነገር ነውና እንደው እነሱ እንደዛ ብለን ምናስብ ከሆነ ሪሊ ምናስብ ከሆነ አሁን ያሉበት ሁኔታ በጣም አስቸጋሪ ነው። በስደት ላይ ናቸው፣ ገሚሶቹ ሱዳን ላይ ናቸው። ሌላው ደግሞ ባለፉት ሁለት ወራት ብቻ ከ2.2 ሚሊዮን በላይ የሚሆኑ እነዚህ ትግራይ ወገኖቻችን እንደተፈናቀሉና አስቸኳይ እርዳታ እንደሚያስፈልጋቸው የዩናይትድ ኔሽንስ ዘገባ ያሳያልና ምንድን ነው እየተሰራ ያለው ለነዚህ ሰዎች? እንደውነት ወንድሞቻችን ናቸው የኛ አካል ናቸው ብለን እናስብ ከሆነ ከጁንታ ወይም ከነዚህ ከህዋሃት አባላቶች ለይተራ አይተራቸዋል ብለን ታስባላችሁ?
አይ የተሰደዱት ሁሉ የጁንታው አንተናቸው አለ። ምክንያቱም ህዝብ አንድ ጦርነት አንድ አካባቢ ሲኖር ገና ጦርነቱ ከመካሄዱ በፊት እኮ ሰው በስጋት ይሰደድ አለ እና እና የስደት እንትን ያ የተሰደደ ሁሉ ወያኔን ወይም ጁንታዎቹን ደግፎ እንትን ተሰደዋል ማለት ምን ይችላልበት ምን እንትን አይደለም። ግን ያ ማንኛውም እንትን እርዳታ ማስፈልግ እና አሁን የትግራይን ህዝብ ከእንትን ጋር ምንም ነጥ እንትን ከወያኔ እንትን ጋር በፍጹም አንድ ላይ እንትልን አንድ ናቸው ልትላችሁ ምንም
ምንም የለበትም
ሰዓት። አሁን እንኳን ወየነኛ ኢቲፒኤልኤፍ ጁንታው ቡድን እንትን ይያለሳለስ በቃ በየ እንትኑ የሚያቀነቁ ነው አሉ። በቃ ያዙ ይልቀቁኝ እንትን አይደለም ስቲል የውሸት ፕሮፓጋንዳ
አሉ
እንትን ይያልን
አሉ። ምንም የነዛ አባሎች የነሱ አጀንዳ ያፈጽሙ ሰዎች አሉ።
አሁን በቃ በጥቅም የታከለ ነው መስተቀርኝ እንትን አሁን እንግዲህ ያየ ነው ነው እንግዲህ መቀሌም እንግዲህ አሁን የተለያየ የትግራይ ከተሞች ላይፍ እንግዲህ በደንብ እየቀጠለ ነው ያለው አይደል እንዴ? በተበተው
እሱ ለማለት ከባድ ነው። ለማንኛውም
ግን እንደና አያን ማጭም
አይ ምክንያቱም ምን አለ መሰለ አሁን መረጃችን የቅድም እንደተናገርኩት ያው ምን ያክል 100% እርግጠኛ ነው አይደለም። ምክንያቱም ምናገኘው መረጃ ብዙን ጊዜ ከውጭ ሚዲያዎች ኢንዲፔንደንት ናቸው የተሻለ። ምክንያቱም የመንግስት ሚዲያ መጠቀም አትችልም። መንግስት እነዚህ ነገሮች በግልጽ ሊያስቀምጥልህ አይችልም። ብዙ የተደበቁ ነገሮች ሊኖሩ ስለሚችሉ ማለት ነው። እነዚህ የውጭ ሚዲያዎች ወይም ኢንዲፔንደንት የሆኑ ሚዲያዎች ብለን እናስባቸው የሚነግሩን ግራውንዱ ላይ ያለው ነገር መቀሌ ላይ ያለው ነገር እኛ እንደምናስበው እንደዚህ ሰላማዊ ጉዞ ኑሮ አላችሁ ብለን ማሰብ ከባድ ነው። ምክንያቱም ሴቶች እየተደፈሩ ያሉበት ሁኔታ አለ የሚል ኢቨን የመንግስት የዲፌንስ ፎርስ አባል እንደዚህ ይላል።
የውጭ እንትኖችን እስካኛ
ምን ከውስጣችን
እና አቋል እንዴት አቋል ውስጥም ኢንፎርሜሽን እኮ
ተማማለ አይደል? እሱን ነው ያልኩ ያለው።
ምንም አገር ውስጥ በፊት እነሱም ኮንትን ይያሉ ሁሉ የውጭ እንትኖች እየነገሩን አይደለም እኮ የወያኔን እንትን በደልም እናቀው የነበረው አለን።
አዎ ፐርሰናል እናቀዋለን።
ትክክልም ታቋል። አንዳንዴም ብለን የኢንዲፔንደንት ሚዲያ ብቻ እነሱስ ካልነገሩን ድረስ ሹር አይደለም ምናምንልበት እንትን አይደለም አይደል? አንዳንዴ እንትኑም እኮ ኢንፎርሜሽንም እኮ ሰማለ።
ድሮም እኮ አንሰማም ነበር። የቲፒኤልኤፍ መሪዎች የሚነግሩን ነገር እኮ አንሰማቸው ነበር። እንሰማቸዋለን ግን አናምናቸው። ምክንያቱም የራሳቸውን ፓወር ለማስጠበቅ የሚሄዱበት መንገድ ስለሆነ አይደለ? አሁንም ቢሆን ከዛ ከሄድ አልወጣንም። ምክንያቱም እነዚህ ጦርነቱ እየተካሄደ ባለበት ሰዓት እነዚህ ኢንዲፔንደንት የሆኑ ሚዲያዎች ወይም የውጭ ሚዲያዎች አክሰስ ሲፈልጉ እንዲሁም ሚዲያዎችን ተዋቸውና እነዚህ ኤድ ግሩፕስ የሚባሉት ማለት እንደ ዩናይትድ ኔሽንስ ዩኤንኤችሲአር የሚባሉት እንኳ አክሰስ ማግኘት አልቻሉም የተባለበት ሁኔታ አለ። ስለዚህ እነሱ ማክሰስ ባላገኙበት ሁኔታ መረጃ ኢንዲፔንደንት የሆነ መረጃ እናገኛለን ብሎ ማሰብ ከመንግስት እኔ ፐርሰናሊ ይከብደኛል። እሱ ነው ማሰብ ነው ገብቷል። እስኪ ያ መስመር ላይ ሰዋል ለምሳሌ እስኪ እና ይሄንን ባሰብንበት ሁኔታ መረጃ ሞስሊ ዲፔንድ የምታደርገው በእነዚህ የውጭ ሚዲያዎችም ሊሆን ይችላል ወይም እነዚህ ኤድ ግሩፕስ ሊሆኑ ይችላሉና ምን ያክል ለነዚህ ለትግራይ ክልል ወገኖቻችን ደርሰንላቸዋል ብለ ታምናለህ?
ያው አሁን ባለው ያው በርግጥ እንዳልከው መረጃዎች ከተለያየ ቦታ ጋዘር ይደረጋሉ። በተለይ ህዋት በዛ ጣቀስ ከመጋቱ በፊት ወይም ደግሞ አሁን ወደ ችግሩ ስንክሳሩ እስከመውደቁ በፊት በተለይ ጦርነት በጀመረበት አካባቢ የህዋት አንዳንድ አስፈጻሚ አካላት በተለያዩ ሀገር ላይ በተለይ እና ቢቢሲ ላይ ቢቢሲ አማርኛ ጣቢያ ላይ እነዚህ የሚሰሩ የህዋት ፕሮፖጋንዳ አስፈጻሚ የጆርናሊዝም ያቁ የሱ ፕሮፖጋንዳ ፍሳይሞች ግለሰቦች እንደነበሩ ከበግዚት ላይ ተናጥቷል። እዛም ይያለ በወቅቱ ላይም እንደው አጠቃላይ ሚዲያን በነመለከተም በተለይ በፕሮፖጋንዳው እዛም በህዋትም ይያለ በተለይ መቀሌ ሰፈሩ የራሱ ሚላቸው የጣቢያዎች ነበሩ። እንዳልከው ፍታይ የሆነ መረጃ ላናገኝ እንችላለን። ኦን ዘ ግራውንድ ላይ ግን ሰታየው የጦርነት ቀጠና ነው ትግራይ ክልል ማለት። አሁን ሰላሙ ተረጋግቷል በለመናገር አትችልም። ግድ በመረጃ ብቻ ሳይሆን ባለው ነባሪ አሰምሽን ማሲው ማድረግ ይችላል። እንዳልከው በተለይ ሰዋይ ምጥሶች ይካሄዳሉ የተደራጀ ዘረፋዎች ይካሄዳሉ ምን ይላሉ። ግን ይሄ ቅስፈታይ ወይም ደግሞ የተወሰነ ጊዜ ሊፈጭላል። አሁን በተለይ ፌደራል መንግስት ያቋቋመው የትግራይ ክልል ላይ ጊዜ መንግስት በጊዜ ሂደት ላይ በጊዜ ሂደት እያጠራቸው እነዚህ ነገሮች ህዋት ይቀበራቸው ነገሮችም ያነሳ ይመጣል የሚል ነገር ነው ያለኝ።
መልካም ዮኒ። እንግዲህ 15 ደቂቃ ይቀርናል ለዜናውና ምናልባት በ0819100 ላይ እየደወላችሁ ሐሳባችሁን እንደምትሰጡን ተስፋ እናደርጋለን። ስልክ ያያየን ነበር ምናልባት ተቋርጧል። ደውሉ ሐሳባችሁን እባካችሁ ሼር አድርጉን። በእምነው
ሁለት ሰው ደውሎ ነበር ግን እንትኑ ወደዚህ ኮኔክት አላረጋለች። እስቲ ድጋሚ በደውሉልን አሁን ደውላችሁ የነበረ እቺ ሰዎች ሰላም
አባካቹ 0819100 ላይ አየር ላይ እናንተን ለማ ጣት እንሞክራለን። የቴክኒካል ችግር ተፈጥሮብን ነው አደውሉልን። እስኪ
አሁንም ይሄዱ ነው
አንድ ስልክ አለ እስኪ እንሞክራለን። እና ያለው ያ ነው ምናልባት እስኪ ወደፊት ተስፋ እናደርገው እነዚህ ሰዎች ገብተው ያለውን ግራውንድ ላይ ያለውን ነገር በእውነት ምንድነው እየተፈጠረ ያለው የሚለውን ነገር የጦርነቱ ማብቃትም ሊሆን ይችላል ግራውንድ ላይ ያለውን የነዚህ የትግራይ ወገኖቻችን ያሉበትን ሁኔታ የማወቅ ሁኔታ ሊሆን ይችላልና ቀጣይ ህይወታቸውም የሚመሩበት መንገድ ማመቻቸት እንደ ሀገር ግዴታ አለብን ብዬ አስባለሁ። ገብቷል ያለን እነሱ ሙሉ ልንሆንም አንችልም። ምክንያቱም ለይተልናያቸው ይገባል የትግራይ ህዝብ ደግስ ፍመውን እናቃለን። እና ግን እነዚህ የህዋት አባላቶች ወይም ህዋ ኢትዮጵያን ለላለፉ 30 አመታት ሲመሩ በአሰቃቂ ሁኔታ ሲመሩ የነበሩ ሰዎች ከነዚህ ሰዎች ለይተን ለናያቸው ይገባል የሚለው ነው።
እኔ ግን ልክነ ከነዚህ ሰዎች ለይተን ማየት እንችላለን የሚል ነገር አለ። ግን በተለይ አሁን እንደቀደም ስታነሱ ታነሳውለው የነበረ ያ አሁን በፊት የነበሩት የብልጽግና ስፈት ቤት ኃላፊ የነበሩት አወሉ አሉ። አሁን ደግሞ በተለይ ያለፈው ጠቅላይ ሚኒስትር የመለስ ዜናዊ አካዳሚ አመራር መሪ ሆነው የተመረጡት በተለይ ባንዱ የሚዲያ ጣቢያ ላይ በኦሮሚያ ክልልና በትግራይ ክልል የተደረገውን የልማት እንቅስቃሴ ያነጻጸሩ ሲናገሩ ሰምቼ ነበር። በተለይ ኦሮሚያ ክልል ላይ የመንገድ ፐርሰንቱን የተወሰነ ያደረጉ ትግራይ ክልል ላይ ወደ 36% ነውና ዲፈረንሱ በጣም ትልቅ ነበር። ልዩነቱ በጣም ሰፊ ነበርና በተለይ ቲፒኤልኤፍ አመራር ክልሉን በልዩነት አልጠቀም ብሎ በድፍረት መናገር ላይቻል ይችላል። ኢንዲቪጁዋሊ ያንዳንዱ ግለሰብና ህብረተሰብ ላይጠቀም ይችላል እንጂ የጉላ ጥቅም ላይኖር ይችላል። ግን
አንድ አድማጭ ቆጫለ አድማጭ ይቀጥሉ።
እሺ ተናስተልኝ። ሃሎ
ተናስተልኝ።
ይሄ አሁን የምሰጠው ተቃውሞ አይደለም።
ኦኬ
የመረዳዳት እንትን ሁኔታ ነው። ቅድም ጥሩ አንስታችኋል። ድምጼ ይተላለፋል?
ይተላለፋል ይሰማል።
አይ አይ ድምጼ እንዲተላለፋል ፈልጋለሁ።
ኦኬ እናመሰግናለን ስለደረሰ።
እና ለቀጥሎ እንዴት ነው ግን ታቋረጣችሁት?
አይ ላይቭ እየተላለፈ ነው እና የሚያስተላልፉ ከሆነ ይቀጥሉ አየር ላይ ነው።
እሺ እንግዲህ ለማንኛውም ስለ ትግራይ የትግራይን ስለዓለም አጠቃዶ ለመናገር ያቀረባችሁት ሐሳብ ጥሩ ነው። ግን ይሄንን በቀጥታ አባቶቻችን እናቶቻችን ቀድሞ አባቶቻችን ያስተማሩን በአንድ አይነት አንዳይት አቀራረብ አለ። ይሄውም አጠቃለን ስንናገር ተው ልጄ የናቶ ዝንጉርጉር መሆን አታውቅም ወይ የሚል ትምህርት ያስተምሩን ነበር። የአንድ እናት ልጆች እንኳን አንድ አይነት ተግባር የላቸው ይሉ ነበር። ቀላል አቀራረብ ጠረቅ ያለ አቀራረብ አንድ ይሄ ነው። ሁለተኛው ስለ ሰዓት ስትናገሩ 10 ሰዓት 12 ሰዓት ምናምን የሚባል አነጋገር አላችሁ። ይሄ እንግዲህ ለምን በእኛ በእኛ በዛ የተመቀለም ሰዓት መናገር ሰዓት ለሰዓት ያለ መናገር እና ይሄን እንድትመለከቱ ማተቃውም አይደለም።
እሺ እናመስጣ ጥሩ አስተያየት ነው እንቀበላለን። ይቅርታ ለሱ
አይ
ከልብ እናመሰግናለን። ሌላ ሐሳብ ካለለውት ከልብ እናመሰግናለን ስለደወሉ። አድማጫችንን ከልብ እናመሰግናለን። በ0819100 ላይ ሐሳባችሁን አስተያየታችሁን እንድትሰጡን እንጠይቃለን። እንደው ምናልባት ከዚህ አንጻር ዮናስ አቋርጫለውና ምናልባት ካቋረጥክበት መቀጠል የምትችል ከሆነ ያው የሁለቱን ክልሎች እንትን ያነሳ ነበር ምናልባት በትግራይና በኦሮሚያ ክልል ያለውን የዲቨሎፕመንታል ሁኔታ የድገት የክልሎቹን እድገት በተመለከተ ያነጻጽርክ ይነገርከ ነበር ምናልባት የክልሉ መንግስት ከሌላው ክልል የተሻለ ተጠቅመዋል የሚል ሐሳብ ያነሳ ነበር መሰለኝ።
ስለዚህ ቀደም መስመር ላይ አስገብቻ እንትን ያልኳችሁ በቴክኒክ ምክንያት ስለተንተሰላለ ድጋሚ ደውሉ ብዬ ነው አስቀጣ
በእየ ደውሉ አንስል ምናልባት
አው በተለይ ንጽጽሮቹን በደንብ በመረጃና ያስደግፉ ብዙ መናገር እንችላለን። ሌላ ጊዜ ፕሮግራሞችን ይዘን በሰፊው ግን እንደ በተለይ የፋልታ ቴሌቪዥን ላይ ቀደም ላልኩት አወላሉ በሌሎች ክልሎች ላይ የሚደረገው ነገር ነው። ኦኬ አድማጭ መስመር ላይ አሉ።
ጤና ይስጥልኝ አድማጭ።
ጤና ይስጥልኝ።
መልካም አየር ላይ ነውት የባኩትን ያሉትን አስተያየት ያጋሩን።
ኦኬ አይ መተወያዩት ነገር እኔ እንጃ ይሁን አርስት ያዘም አይመስለኝም። አሁን መርሶን ስትጠይቀው ነበረ ትግራይ ውስጥ የትግራይ ህዝብና ወያኔ አንድ ነው ወይ ምናምን ብለ አንስተለስ ነበረ። መጀመሪያ ጦርነቱ የትግራይ ህዝብና የኢትዮጵያ መንግስት ጦርነት አይደለም። ይሄ የሥርዓት ማስከበር ጦርነት ነው። ሥርዓት ማስከበር ነው የተያዘው። አን ሁለተኛ ልክ በያውን ዲያስፖራው እንደሚጮኸው የህዋን ደጋፊዎች ጥቂቶች አንተም እያስተጋባህ ያለው ሴሊ ተደፍራለች እንትን ተብሏል ትግራይ ውስጥ እንዲተብሏል። ይኸውልህ እንደ ሚዲያ ሚዛናዊ ነው መሆን ያለብህ። ሚዛናዊ ስትሆን የትኛው ነው ትክክለኛ የትኛው ነው አገናዝበ ነው መናገር ያለብህ። ዲያስፖራው ይሄ ዲያስፖራ ያለው ጥቂት የጁንታው ደጋፊዎች የሚጮሁትን ጩኸት ኢትዮጵያ ድምጽ ሬዲዮ ላይ ማስተጋባት በጣም በጣም ትልቅ ነውር ነው።
አርጂጂ ይቅርታ አሁን እዚህ ላይ እሰማለሁ እሺ እሺ
ጥቂት የሚጮሁትን ጥቂት የወያኔ ተከፍሏቸው የሚጮሁትን ሚዲያዎች የውጭ ያልክ ሐሳብ ስሰጥ ኦኬ እንደ ሐሳብ ልታቀርበው ትችላለህ። ትክክል ነው ብለህም እየደገፍካቸው ነው ያለው። ሁለተኛ ግን እንደ ህዝብ ደግሞ የትግራይ ህዝብ እኮ ጁንታው ተሸነፈ ብሎ የገለጸውን እንኳን ደስታ ተያዙልኝ ብሎ የሚለውን እንኳን እንደንተ ነው እየገለጽክ አይደለም። ሁለተኛ ሚዛናዊ ሁኑ። 27 ዓመት ህዝብን ሲጨፈጭፉ የነበረው የተወሰኑ ጥቂት ጁንታዎች ተያዙ ተብሎ ህዝብ ተበደለ ብለህ መጮህ ልክ አይደለም። እነሱ የገደሉት 27 ዓመት ሙሉ የገደሉት ሰዎች እያዙ አሁንም ይያዛሉ። በዚህ በመያዛቸው ላይ ጦርነት መፈናቀል ምናምን ይኖራል ድብን አድርጎ ይኖራል። ሱዳን ተፈናቅለዋል አሁን ተፈናቅለዋል። የተፈናቀሉትን ግን ሁሉም ተፈናቃዮች አንደኛ ጦርነቱን በመፍራት ሁለተኛ ማይክዳራ ላይ ሰው ገድለው የተሰደዱ የጁንታው ሰላም ነው ምናምን የሚባሉ ሽፍቶችን እነሱን ተፈናቀሉ ብለን ለነሱ ድጋፍ ምንቆም ከሆነ ይቅርታ አድርግልኝ አንተም የጁንታው ደጋፊ ነው ይሄንን ወቀው። ሰው ገድሎ የተሰደደን ሰው ምን ተፈናቀለ ብለን እንጠራው አንችልም። የሞተው ህዝብ ኢትዮጵያዊ ነው የገደሉት በጅምላ ነው።
አሳቦትን እቀበላለሁ
አግን አሰይት ይውለ አሳቤን መቀበል አይደለም አትቀበለው ብትፈልግ ግን ይሄ ሬዲዮ 27 አመት ሙሉ ሲሰራ እንትን ሆኖ ነው የሰራው ለዚህ ብሎ ነው እኩል ለኢትዮጵያ ህዝብ የቆመ ሬዲዮ ነው።
እሺ እሺ
አሁን የተወሰነ የህወሓት ወያኔዎች ልጆችን የሚያስተላልፉበትን መልእክት ፕሊስ አታስተላልፍ።
ማለት አንድ ነገር ብቻ ልናገር እኔ ሐሳቦትን አከብራለሁ አንድ ነገር ብቻ ልንገሮት አንድ ሰው የሚሰማውን ያየውን ነገር በተናገረ ቁጥር ስም መስጠቱ መልካም አይደለም እኔ የጁንታ አባል ወይም የቀድሞው የህወሓት አባል አይደለሁም አልነበርኩም ከቪክቲሞች ውስጥም አንዱ ነኝ እርሱ ሐሳቦትን አከብራለሁ ይያሉት ያሉትን እኔ ያለ መረጃ ምንም አይነት መረጃ በሬዲዮ ላይ አልገልጽም አሁን የተናገርኩት ነገር ትክክል አይደለም ብለው ከተናገሩ ያለ መቀበል መብቶ ነው ሐሳቦትን ግን አከብራለሁ ስለደወሉ ከልብ እናመሰግናለን ሐሳቦን ካልጨረሱ መቀጠል ይችላሉ ከልብ እናመሰግናለን
ሌላ አድማጭ ሌላች አድማጭ አለ ሌሎች ሁለት አድማጮች አሉ
እሺ ሰላም አሉ
ሃሎ አድማጭ ይቀጥሉ ሃሎ
ጤና ይስጥልን ይሰማል
ኦኬ
ሄሎ ጤና ይስጥልን
ሃሎ ጤና ይስጥልኝ አድማጭ
ጤና ይስጥልኝ ይሰማል
ይሰማል ይቀጥሉ ማለት
ኦኬ ኦኬ እኔም ሐሳብ ለመስጠት ነበር አንደኛ በዛሬ ቀን በጣም ይገርሙ ሬዲዮ ፕሮግራም አቀራረባችሁ ተዘጋጅታችሁ እንዳልገባችሁ ነው የሚያሳውቀው ምክንያቱም በትናንትና የህዋት የጦት አባት የነበረው ህዋት ማን ነው ስብሐት ነጋ ተይዞ ራሱ ፕሮግራሙ ሲጀምሩ የጀመራችሁት ኢትዮጵያ ውስጥ ወደፊት የሚመጣው ምርጫ እውነተኛ ይሆናል ወይስ ታማኝነት ይኖራል ወይ ብላችሁ ነበር የጀመራችሁት እና እኔ ኢትዮጵያን ሬዲዮ ብዙ ጊዜ ከታተላለሁ ግን ከጥቂት ጊዜያት በኋላ አይ ቲንክ ሬዲዮውን ራሱ ሃይጃክ ሆነን እንመስል እና የምታቀርቡት ፕሮግራም እንዳለ በጣም ግራም ያጋባናል እና ለምን እንደሆነ እንግዲህ ቦርድ ካለው ኢትዮጵያ ሬዲዮ ቦርድ ካለው ቁጭ ብሎ መናገር ይችላል አንደኛ ቀድም ስታነሱ ስለ ምርጫው ስታነሱ ታማኝነት ሊኖረው ወይም አይኖረውም ሊኖረው ይችላል ወይ አይኖረውም ይላችሁ እንትስጥሉ አንደኛ ኢትዮጵያ ውስጥ የመጣው ለውጥ እኔ የሚመስለኝ ሽግግር ኢትዮጵያ ውስጥ የመጣው ለውጥ ሽግግር ነው በዚህ ሽግግር ውስጥ ብዙ ነገሮች ለመቀየር እየተሞከረ ያለ ነገር አለ ኢትዮጵያ ውስጥ አሁን እየታየ ወይም ተስፋ ያለው ነገር ምርጫን በተመለከተ አሁን ያለው እንግዲህ ገዢ መንግስት ቢያንስ ምርጫው ታማኝነት እንዲኖረው ለማድረግ የምርጫ ቦርድ ያስቀመጠው ብርቱካን ሚደክሳ ነው ይሄን መቼስ ሁሉም ኢትዮጵያ ያውቃል ስለዚህ እናንተ ስትናገሩም አይሰማም መጀመሪያ አንድ ነገር ስትናገሩ ያለውን ባክግራውንዱን በደንብ አስረድታችሁ ከሆነ ምናልባት ሰው አንደርስታንድ ሊያደርግ ይችላልና በጣም ግራ የሚያጋባ ነገር ነው እንትን የምታደርጉት ስለዚህ ፕሮግራማችሁን ትንሽ ብታስተካክሉትና ሚዛናዊ ብትሆኑ ጥሩ ከለውጡ በኋላ ደግሞ ብዙ ጊዜ ለውጡ ከመጣ በኋላ ደግሞ አብዛኛው ሰው ወደ የግሩፑ የገባ አይነት ነገር ነው መስሎ እና የሬዲዮ ጣቢያ ደግሞ ብዙ ጊዜ እንትን የሚያደርገው ድጋፉን የሚያሳየው ወደ አንድ ሚዛና የሆነ ቦታ ላይ ነው እና ሁሌ ለውጡ ላይ ምንድን ነው ለውጡ እንዳልመጣ ሁሌ ታማኝነት እንዳለው ብዙ ጊዜ እንትን ስታደርጉ ይሰማል እና በጣም የሚገርም ነው እና ይህን ነገር ብታስተካክሉ ጥሩ ነው ባይ ነኝ ስለዚህ ኢትዮጵያ ውስጥ የመጣው ለውጥ ደግሞ ሁን ደግሞ ለማድረግ መደራጀት ይጠይቃል ሳትደራጅና ምን ትሳተል ቁጭ ብለህ ብልጽግና ይሄን ያርግልኝ ታርግልኝ ብትም ይመጣ ነገር የለም ይሄው ውጭ ሀገር እንኳን ተቀምጠን ውጭ ሀገር ዲሞክራሲ ያለበት ሀገር ይኖርን እዚህ ሀገር ያለው ኑሮ ይያያል ኢትዮጵያ ውስጥ ዝም ብሎ ከመሬት ተነስተው ለውጥ ይምጣልኝ ይሄን አርግልኝ ስላልክ የሚሆን ነገር የለም ሳትደራጅ ህዝብ ሳታደራጅ ሳታነቃ ምን ሳትል ለውጥ ልታመጣ አትችልም እና ኢትዮጵያ ውስጥ የመጣው ለውጥ በሂደት እየተሻሻለ የሚሄድ ነው እና ኢትዮጵያ ውስጥ ዛሬ እየመራ ያለው መንግስት ቢያንስ እንደ ህዋትና እንደ ስብሐት ነጋ አይደለም ቢያንስ ኢትዮጵያን የሚወዱ ናቸው ኢትዮጵያን የሚወድ ኢትዮጵያን ወደፊት ወደ ብልጽግና ወስዳለን
አድማጫችን እየሰሙ ነው
እየሰማሁ
ነው በጣም ከልብ እናመሰግናለን ግን 11 ሰዓት ላይ ዜና ስለምናቀር ማለት በሚቀጥለው ፕሮግራማችን ላይ ከገቡ ሐሳቦትን መጨረስ ይችላሉ
ኦኬ
ከልብ እናመሰግናለን
ቻው
በተወሰኑ ሰከንዶች የዕለቱን ዜና የምናስደምጣችሁ ይሆናል በሚቀጥለው ሰዓት በተለያዩ ፕሮግራሞች እንጠብቃችኋለን አብራችሁን ቆዩ
እንደምናረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበዜናዎች ቀጥለ ይሰማሉ። የጥፋት ስትራቴጂስቱና ዋንኛው የአማጺው የህወሓት መሪ ስብሐት ነጋን ጨምሮ በቁጥጥር ስር የዋሉ 9 የጁንታ አመራሮች አዲስ አበባ መግባታቸው ተዘግቧል። የሀገር መከላከያ ሰራዊት የጥፋት ስትራቴጂስቱና የአማጺው ህወሓት ቡድን ዋንኛው የጁንታ መሪ ስብሐት ነጋን ጨምሮ ሌሎች የጥፋት ቡድኑ አመራሮችን በቁጥጥር ስር መዋሉን መግለጹ ይታወሳል። የጁንታ አመራሮች የሀገር መከላከያ ሰራዊት የፌደራል ፖሊስና ሌሎች የፌደራል ጸጥታ ተቋማት ባደረጉት ፍተሻና ሰሳ ከተደበቁበት ለሰው ልጅ እጅግ አስቸጋሪ የሆነ ሰርጥ ውስጥ ነው በቁጥጥር ስር የዋሉት ተብሏል። የጥፋት ቡድኑ አመራሮችን ለመከላከል በአካባቢው ጥበቃ ላይ የነበረው የጁንታው ታጣቂ ኃይል መደምሰሱም በወቅቱ ተገልጿል። በዚሁ መሰረት አንደኛ ስብሐት ነጋ፣ ሁለተኛ ቅዱስ አነጋ የትግራይ ክልል አፈ ጉባኤ ነበረች፣ ሶስተኛ ቴድሮስ ሀጎስ የመለስ አመራር አካዳሚ ፕሬዝዳንትና የኤፈርት ቦርድ ኃላፊ የነበረ፣ አራተኛ አባዲ ዘሙ በሱዳን ኢትዮጵያ የቀድሞ አምባሳደር የነበረና የጁንታው ፖለቲካ ክንፍ የተቀላቀለ፣ አምስተኛ ዶክተር ሰለሞን ኪዳኔ የቀድሞ የትግራይ ክልል ከተማ ልማት ቢሮ ኃላፊና የአዲስ አበባ ከተማ አስተዳደር ትራንስፖርት ኃላፊ የነበረ፣ ስድስተኛ ግብረ መድን ተወልደ የክልሉ ንግድ ቢሮ ኃላፊ የነበረ፣ ሰባተኛ ወልደ ጊዮርጊስ ደስታ የክልሉ መንገድ ትራንስፖርት ቢሮ ኃላፊ የነበረ፣ ስምንተኛ ተክለወይን ያሰፋ የማረት ስራ አስፈጻሚ የነበረ፣ ዘጠነኛ ወይዘሮ ምህረት ተክለ የክልሉ ምክር ቤት ህግ አማካሪ የነበረች፣ ሁሉም በትናንትናው ዕለት አዲስ አበባ ገብተዋል። የምዕራብ እዝ ዋና አዛዥ ሜጀር ጀነራል መሰለ መሰረት ለኢዜአ እንዳሉት ጀግናው የመከላከያ ሰራዊት በአስቸጋሪ ሁኔታዎች ውስጥ የጁንታውን ኃይል ድል አድርጎ አሁን ደግሞ የቡድኑን አመራሮች በቁጥጥር ስር እያዋለ መሆኑን ተናግረዋል። የ24ኛ ክፍለ ጦር አዛዥ ኮሎኔል አማረ በአታ በበኩላቸው ሰራዊቱ ሌት ተቀን ደከመኝ ሰለቸኝ ሳይል ቀሪ የጁንታውን ቡድን አመራሮች ከያሉበት እያደነ እንደሚገኝ ገልጸዋል። በኢትዮጵያ ባለፉት 24 ሰዓት ለ3952 ሰዎች የላብራቶሪ ምርመራ ተደርጎ 220 ሰዎች የኮሮና ቫይረስ እንደተገኘባቸው ጤና ጥበቃ ሚኒስቴር አስታውቋል። ይህን ተከትሎም በአጠቃላይ 127792 ሰዎች ቫይረሱ እንደተገኘባቸው ነው ሚኒስቴሩ ያስታወቀው። ከዚህም ባለፉት 24 ሰዓት 113 ሰዎች ከቫይረሱ ሲያገግሙ በአጠቃላይ 113295 ሰዎች ከቫይረሱ ማገገማቸው ታውቋል። 11 ሰዎች በቫይረሱ ሳቢያ ለህልፈት ሲደረጉ እስካሁን 1985 ሰዎች በቫይረሱ ሳቢያ ለህልፈት መዳረጋቸው ሚኒስቴሩ አስታውቋል። የባልደራስ ለሁለተኛ ዲሞክራሲ ፓርቲ እስር ላይ ያሉ አመራሮቹን ለማስፈታት በዓለም አቀፍ ዘመቻ ማስጀመሩን በማህበራዊ ትስስር ገጹ አስታውቋል። የዘመቻው ዓላማ አመራሮቹ ከሀገር አቀፉ ምርጫ በፊት ማስፈታት እንደሆነ ፓርቲው በሰጠው ጋዜጣዊ መግለጫ አስታውቋል። የፓርቲው ሊቀመንበር እስክንድር ነጋና ሌሎች አመራሮቹ በተመሰረተባቸው ክስ ላይ አቃቤ ህግ ጥር 4 ምስክሮቹን እንደሚያሰማ ፍርድ ቤት ቀጠሮ መስጠቱ ይታወቃል። የአሜሪካው ተመራጭ ፕሬዝዳንት ጆ ባይደን ትውልድ ኢትዮጵያዊውን ዮሐንስ አብርሃምን የነጩ ቤተ መንግስት ብሔራዊ ደህንነት ምክር ቤት ጽህፈት ቤት ኃላፊ አድርገው መሾማቸው ታውቋል። 21 አባላት ያሉት ብሔራዊ ደህንነት ምክር ቤቱ በአሜሪካ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ዙሪያ ፕሬዝዳንቱን ያማክራል ተብሏል። ህዝቡ የተለያዩ ጽሑፎች ወይም ምልክቶች ያረፉበትን የወረቀት ገንዘብ መቀበል እንደሌለበት በማህበራዊ ሚዲያ የሚሰራጨው መረጃ መሰረተ ቢስ ወሬ መሆኑን ባንኩ ባወጣው መግለጫ አስታውቋል። በወረቀት ገንዘብ ላይ መጻፍ፣ መቅደድ፣ ማበላሸት ወይም በአግባብ አለመያዝ ግን ድሮም በህግ የሚያስጠይቅ ድርጊት መሆኑን ባንኩ አስታውሷል። ጉዳት የደረሰባቸው አዲሱ ወረቀት ብሮች ከገበያ ስለሚወጡበት ሁኔታ ባንኩ መመሪያ እያረቀቀ እንደሆነ አክሎ ገልጧል። የኢትዮጵያ የውጭና የውስጥ አጠቃላይ የዕዳ መጠን 2.1 ትሪሊዮን የኢትዮጵያ ብር እንደደረሰ ገንዘብ ሚኒስቴርን ጠቅሶ ሪፖርተር አስነብቧል። ከአጠቃላይ የሀገሪቱ ዕዳ ውስጥ የውጭ ዕዳ 1.6 ትሪሊዮን ብር ወይም 29 ቢሊዮን ዶላር ያህል ደርሷል። ከ54.7 ቢሊዮን ዶላሩ አጠቃላይ የሀገሪቱ ዕዳ ውስጥ 1.6 ትሪሊዮን ብር ወይም 29 ቢሊዮን ዶላሩ የውጭ ብድር ሲሆን 44 በመቶውን የመንግስት ልማት ድርጅቶች ዕዳ መሆኑ ተነግሯል። የሀገሪቱ ዕዳ ከአጠቃላይ የሀገር ውስጥ ምርት 50.8 በመቶ እንደሚሸፍንም ተዘግቧል። የህወሓት የቀድሞ አመራር አባል ሴኮትሮ ጌታቸውን ጨምሮ 4 አመራሮች መገደላቸውን መንግስቱ አስታውቋል። ከአንድ ወር በፊት በድምጽ ወያኔ ቴሌቪዥን ጣቢያ ላይ በነበራቸው ውይይት የሰሜን እዝ ላይ በ45 ደቂቃ ውስጥ መብረቃዊ ጥቃት በመፈጸም ከጥቅም ውጭ አድርገነዋል ሲሉ የተናገሩት አቶ ሴኮቱሮ ጌታቸውን ጨምሮ 4 ከፍተኛ የህወሓት አመራሮች ከነአጃቢዎቻቸውና ጠባቂዎቻቸው ሲደመሰሱ 9 ደግሞ በቁጥጥር ስር ዋሉ ሲሉ የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዴር ጀነራል ተስፋዬ ያለው ሰሞኑን አስተውቀዋል። እንደዚህና ዘገባው ሆነ ካቶ ሴክሬታሪ ጌታቸው ተጨመረ የኢትዮጵያ ሬዲዮና ቴሌቪዥን ስራ አስኪያጅና የብሮድካስት ባለስልጣን ዋና ዳይሬክተር የነበሩት አቶ ዘራ ያስገደሙን ጨምሮ በርካቶች ተደምሰዋል ብሏል። በተጨማሪም የድምጽ ወያኔ ኃላፊ የነበሩት አቶ አበበ ገብረመድህን እንዲሁም አቶ ዳንኤል አሰፋ የተባሉ የክልሉ የፋይናንስ ቢሮ ኃላፊ የነበረ ሹፌሮቻቸውና ከጥበቃዎቻቸው ጋር በመከላከያ ሰራዊት በፌደራል ጸጥታ ተቋማትና በትግራይ ህዝብና በክልሉ የዚያው አስተዳደር በተደረገ የተቀናጀ ዘመቻ መደምሰሳቸው ብርጋዴር ጀነራል ተስፋዬ ለመንግስቱ የዜና ተቋማት ተናግረዋል። በኢትዮጵያ የውጭ ምንዛሬ በከፍተኛ ሁኔታ ያሻቀበ መሆኑ ተዘግቧል። የዛሬ አመት 24 ቀን 2012 ዓ.ም ተመረተ የኢትዮጵያ ባንኮች በ31 ብር ከ85 ሳንቲም ገደማ የሚገዙትን አንድ የአሜሪካ ዶላር 32 ብር ከ50 ሳንቲም ገደማ መልሰው እንደይሸጡ እንደነበረስ ዶች ቬለ ሲዘግብ ለከባመቱ ብር በባንኮች 1 ዶላር የምንዛሬ ተመን ከ40 ብር በላይ ከፍ ማለቱን አስተውቋል። በተለምዶ ጥቁር እየተባለ በሚጠራ በጎንዮሽ ገበያ የአሜሪካው ዶላር ቢመነዘርበት ተመን ከቦታ ቦታ ቢለያይም ከባንክ ግብይቱ የመቀራረብ ምልክት እያሳየ እንዳልሆነ ተዘግቧል። ዶች ቬለ ባደረገው ማጣራት በአዲስ አበባ በጎንዮሽ ገበያ ባለፈው ሳምንት አንድ የአሜሪካ ዶላር ከ51 እስከ 56 ብር ሲመነዘር እንደነበር ለመረዳት መቻሉን ዘግቧል። በሁለቱ ግብይቶች መካከለ ያለው ልዩነት መንግስት እንዳቀደው ዓለም አቀፍ የገንዘብ ተቋማትም እንደጠቆሙት ብር ሲዳከም ሲጠባ ለመታየቱ ተዘግቧል። በህገ ወጥ መንገድ ዜጎችን ወደ ውጭ ሀገር ሲልኩ የነበሩ የኢሚግሬሽን አመራሮችና ሰራተኞች በቁጥጥር ስር መዋሉ ተዘግቧል። ህጋዊ መንገድ ማሟላት ካልቻሉ ዜጎች ከፍተኛ ገንዘብ በመቀበል በህገ ወጥ መንገድ ወደ ውጭ ሀገር ሲልኩ የነበሩ የኢሚግሬሽን አመራሮችና ሰራተኞች እንዲሁም በህጋዊ አሰሪና ሰራተኛ አገናኝ ኤጀንሲ ስም የሚንቀሳቀሱ ግለሰቦች በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ገልጿል። በሶስት ተጠርጣሪ የኢሚግሬሽን ባለሙያዎች ቤት በተደረገ ድንገተኛ ፍተሻም ከ1 ሚሊዮን ብር በላይ እንዲሁም የባንክ ደብተሮችና ለህገወጥ ስራቸው የሚጠቀሙባቸው የተለያዩ ቁሳቁሶች ተገኝቷል ብሏል። የብሔራዊ መረጃና ደህንነት አገልግሎት ለኢዚያ በላከው መግለጫ እንዳመለከተው የኢሚግሬሽን ዜግነትና ወሳኝ ኩነቶች ኤጀንሲ ቦሌ ዓለም አቀፍ አውሮፕላን ማረፊያ ቅርንጫፍ የሚሰሩ አመራሮችና ሰራተኞች በህጋዊ መንገድ ሰዎችን ወደ ውጭ ሀገር ለመላክ ተቋቁሞ አሰሪና ሰራተኛ ያገናኝ ኤጀንሲዎች ጋር የጥቅም ትስስር በመፍጠርና በመመሳጠር ህጋዊ ሂደቶችን ያለማሉና ከሀገር መውጣት የማይገባቸው ግለሰቦች በህገወጥ መንገድ ከሀገር እንዲወጡ ሲያደርጉ ነበር ብሏል። የብሔራዊ መረጃና ደህንነት አገልግሎት ከፌደራል ፖሊስ ኮሚሽን ወንጀል ምርመራ ቡድን ቢሮ ጋር ባደረጉት የተቀናጀ ክትትል በህገወጥ ድርጊቱ ሲሳተፉ እንደነበር የተጠረጠሩ 21 ግለሰቦች በቁጥጥር ስር እንዲውሉ ማድረጉ አስታውቋል። ዓለም አቀፉ የገንዘብ ተቋም IMF በቀጣይ አመት ኢትዮጵያ ምንም አይነት የኢኮኖሚ ለውጥ እንደማታደርግ ማስተዋቁ ተዘግቧል። ለትንበያው መሰረት የሆኑትም በሀገሪቱ ግጭት በመበራከቱ የውጭ ባለሀብቶች ለልማት ባለመግባታቸውና በልማት ላይ የነበሩትም በተወሰነ ደረጃ እየወጡ በመሆኑ የኮሮና ወረርሽኝ ያሳደረው ዓለም አቀፍ ተጽዕኖ የአንበጣ መንጋ ከ200 ሺህ ሄክታር በላይ ማሳ መውደሙ 7 ሚሊዮን አርሶ አደሮች በአንበጣ ምክንያት እርዳታ ጠባቂ መሆናቸውና ብዙ አርሶ አደር በግጭት ምክንያት መፈናቀሉ የኢትዮጵያ እድገት ወደ ዜሮ እንዲጠቃ ያደርገዋል ሲል ትንታኔውን አስቀምጧል። በዚህ መሰረት IMF እንዳለው ኢትዮጵያ የ2021 ክረምቷ ምንም ከፍታ የሌለው ጠፍጣፋ ዜሮ ነው ብሏል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ። I'm not afraid.
አድማጫችን ወደ ሙዚቃን ቆየት ብለን እንመለሳለን። መስመር ላይ አንድ አድማጭ አለ። አድማጫችን ባኮ ተናሳቦትን ያስተላልፉ።
ጤና ይስጥልኝ አቶ ተመስገን ለርሶ ነው ይቀጣል አንተ ነው በቃ አስተያየት መፈልገው።
እሺ
ይሄ በኢትዮጵያ በትግራይ በኩል የህግ ማስከበሩ ሂደት ላይ ገና ሲጀመር ጀምሮ አንተ አስተያየት የኢትዮጵያ መንግስት ራስ ሊሸነፍ ይችላል ይያልካስ እየሰጠ ነበር በዚህ ሬዲዮ ላይ ማለት ነው። ገና ሲጀመር ጀምሮ ማለት ነው። አሁን ደግሞ የህግ ማስከበሩ እየተጠናቀቀ ባለበት ሁኔታ ላይ ጦርነቱ አላለቀም ገና አሰጊ ሁኔታ ላይ ያለ ነው ይያልክ ትናገራለህ። ምንድነው ይሄ እዚህ ሬዲዮ ላይ እኮ ብዙ ችግር ያሳለፍንበት ሬዲዮ ነው የተገረፍንበት የታሰርንበት ሬዲዮ ነው ገባ በዚህ ሬዲዮ ብዙ የታገልንበት ነገር ነው። ይህ ግን ይሄ ለውጥ እንዲመጣ ያደረገ ሬዲዮ ነበር ሚዛናዊ እንትን ይተላለፍበት የነበረ ሬዲዮ ነበር። ምንድነው አንተ ከመጀመሪያው ጀምሮ ስትመጣ በጣም የተለየ አቋም ነው ያለው የትኛው የፖለቲካ እስረኛ ነው የታሰረ እነ ጆሃር ይፈቱ ብለህ ታስተላልፋለህ እንዴ በዚህ ሬዲዮ እንዴ በህግ እኮ ነው የታሰሩት እኮ ህግ ያዛቸውን እንዴት ሊፈቱ ይችላሉ? እነ ጆሃር ካልተፈቱ ምንም አይነት ምርጫው ሚዛናዊ አይደለም እያልክ ብታስተላልፍበት ምክንያት ምንድን ነው? የራስ ሬዲዮ ከፍተህ ራስ የቀረህንም ራስ ብናገራት ይችልም እንዴ? በጣም ያሳዝናል እዚህ ሬዲዮ ላይ ራሱ እንደዚህ አይነት ነገሮችን በመስማታችን በጣም ነው የማዝነው።
ሐሳቦቹን ከጨረሱ ምናልባት አንድ ሐሳብ ልበልና
ምንም ማልክ ምንም የፈለገ ነገር ብትል ደግሞ የኢትዮጵያን ህዝብ ማንም የተራሽ ሰለሽን ሆ እንደማይችል በሁለት ሳምንት ውስጥ ያየው ነገር ነው።
አሁን እዚህ ላይ
ጀምሮ የተናገርከውን እንኳን ሽንፈታቸውን እንኳን ማመን አልፈለክም መናገር አልፈለክም።
አንድ አፍታ ብቻ አንድ ነገር ብቻ ነው ማለት የምፈልገው። ሐሳቦትን ሁላችንም እናከብራለን። አሁን ጦርነት አለ ብዬ የተናገርኩት ባለኝ መረጃ ነው እንጂ ከየትም አምጥቼ አይደለም። ባለኝ መረጃ መሰለህ የሳተላይት ምልክት
አንተ የምትናገረው እኮ የለ የህዋቶችን አሽልኮ የሚያስወጣ ድርጅት አልገባም ብለህ ስለሚለው እንትን እኮ ነው የምትናገረው።
እሺ አርማታ
ይሄ መረጃ የለም ይሄን እንዴት መናገር አቃተህ አንተ?
እሺ መደማመጥ ካልቻልን አመሰግናለሁ ስለደወሉ እና አመሰግናለን። ሌላ ሰው
አንተ ትገንከኝ ያለ ማስገንከኝ
አርማቾቻችን ፍራስትሮስ እሺ ሌላ አርማጫለን። ሄሎ ተናስተልን
ተናስተልኝ እኔ ደወልኩት ይሄን ምርጫው በሚመለከት በሚተላለፈው አስወልክቶ ለመናገር የፈልኩት።
እሺ ፕሊዝ ምንም ችግር የለም።
ኦኬ ምርጫ ይባላል እንግዲህ በበኩሌ እስከዛሬ የኢትዮጵያ ህዝብም ሆነ ሁሉም ኢትዮጵያዊ ሁሉ ይሄን መንግስት አልመረጥ ነው። አብይ እንደዚሁ መጥቶ ከየት እንደመጣም ሳናቅ የኢትዮጵያ ህዝብ ሳይመርጠው በፓርላማ ውስጥ ኢትዮጵያን እግዚአብሔር ይባርክ ሲል ሁላችን ነው ያፈረሰን። እኔ እስከዛሬ ተሰማኝን እስከዛሬ አረሳው ፊልፍቴስ ካውን አለ እና ይሄን ለመናገር የፈለኩት አብይ ኢትዮጵያን ወደ ዲሞክራሲ ይመራል ብዬ ነበር እና አሁንም ተስፋ አልቆረጥኩም። ግን ምርጫ ላይ ስናወራ ዘረኞች እስካፍንጫው የታጠቁበት የብልጽግና ፓርቲ ያለ እንዴት አይነት ዲሞክራሲ ነው የምናወራው? ይሄንን ስንናገር አንዳንድ ግለሰቦች ያዙ ልቀቁኝ ይላሉ እና ይሄ ምናልባት ስሜታቸው ነው ደግሞ እንደዚሁ በግብዝነት የሚናገሩት ነገር ይመስለኛል። አብይን ክሪቲካል አፕሮች ብናረግ ምንም ስህተት የለውም። እሱ እነኚህ ዘረኞች ለምሳሌ ሽመልስ አዱኛ የሚባል ሰው ያን የሚያል ዝረኛ እሱን የሚያል ሰዎች እና ተክላላ እዛ ብልጽግና ውስጥ ያሉ ባለስልጣኖች አገሪቷን የሚመሩ ሰዎች ማለት ነው እንደዛ አይነት የዝረኝነት መንፈስ ያስተላልፉ ያለ ባለበት አገር እንዴት አይነት ዲሞክራሲ ነው የሚመጣው? አብይ የሚፈልገውን ያቃል የሚደረገውን ያቃል መጀመሪያ ማስበው ይሄንን መተዳደሪያ መንግስት መተዳደሪያ አለ ተብሎ የሚባለው ነው መፍታት አለበት። በዘሬክስ መርሰብ ኢንስቲትዩት መቋቋም አለበት ምርሻ አይደለም ማለት ህዝቦች ተደራጅተው የቅድም አንድ ወንድም እንደተናገረው ህዝብ ተደራጅቶ የመተዳደሪያ ደንቡን የሚያፈርስ ፓርቲ ወይም ድርጅት መምጣት አለበት። ይሄስ ካሁን አንድም ድርጅት ይሄን የሚነገር ፓርቲ አልሰማሁም አላየሁም። ብልጽግና ፓርቲ ደግሞ ይሄንን ይከተልበታል ምክንያቱም ስልጣን ያጋያታል። ወላል ተክላላ በኦሮሞ ውስጥ ይሄንን አይነት ነገር ካላከነከኑ የዘረኝነትን ፖለቲካ አስካልነዱ እነሽ መልሳዱኛ ወይም እንደ ደንዳ አስራ ሊያጡ ነው ማለት ነው። ምክንያቱም እነ መራራ ጉዲና ተክላላ ተራርገውት ይስተላሉ ወረድ ብለው ይሄንን በኦሮሞኛ የሚናገሩት ነገር ማውራት ብቻ ነው። ተክላላ ያጣሉ እነሱ ስራ ያጣሉ ማለት ነው። ስለዚህ ከመሬት ተነስተው አማራው መተንኮስ ወይም ሌላው መተንኮስ ይሄ ነው እንጂ ሌላ ስራ የላቸው። አብይም ያችን ይፈልጋታል እንኳን አብይና ይሄ አዲስ የመጣው ማነው ዋናው ታሩ ለማ መገሳ ራሱ የተደረገው ነገር እንላለን። ስለዚህ ይሄ በጭፍን የምንሄደው ምርጫ የሚባለው ነገር እርሱት እንርሳው ነው ምለው። ምናልባት እድም ወንድሜ እንደተናገረው ኢትዮጵያን የሚወዱ መንግስት ሊመጣ ይችላል ልንመርጥ እንችላለን ያው ጨዋታ ይከተላል። ግን አሁን እነኚህ ዘረኞች የተባሉ መከላከያ ውስጥ የነበሩት እንደገና በሲቪል ሰርቪስ ውስጥ የነበሩት ተክላላ አብይ ተራርጎ ሲያወጣ ለምንድን ነው ንሽመልስ ጓደኞቹን የውያኔ ካድሬ የነበሩት ለምንድን ነው ያላፈጣቸው? እንዲከተሉ ይፈልጋል። ያንን ካላደረገ ስልጣን አይኖረው። አብይን ልብ አርጉ አብይን አልመረጥ ነው እሱ መጣ ሁላችንም አፈረተን ሰበከን አከበር ነው። ግን ይሄን የሚያረጋው ነገር ክሪቲክስ እናቀርብ ሰዎች ትሜታቸው መከበር አለበት። ይሄ በተናገርን ጊዜ እንዴት ነው ይሄ የኢትዮጵያ ተላፍ ነው ኢትዮጵያ ወደ ዲሞክራሲ እየገሰገሰች ነው ይሄን ለመቃወም ነው የሚሉ ገር በገርነትም ይሁን ወይም ምን አይነት ስሜት እንዳለ አልገባኝም። ስለዚህ ምርጫ የሚባል ነገር የለም በኢትዮጵያ ውስጥ ትክክለኛ ዲሞክራሲ ይሄ ዓለም መሳቂያ ያደረገንን ህገ መንግስት መፈጸም አለበት።
አድማጮች ምናልባት ይቅርታ ሌሎች አድማጮች ስላሉ የሰዓት ሊሚቴሽንም ስላለ ነው ከሐሳቦትን ግን ከልብ እናመሰግናለን።
ለማጠቃለል ያህል ይሄ መተዳደሪያ መንግስት ወይም ህግ የተባለው ነገር መፍረስ አለበት። ሁለተኛ ይሄ በዘሬ ተመሰረተ ፌደራላዊ መንግስት መፍረስ አለበት። ኢትዮጵያ ወደ ትክክለኛ ዲሞክራሲ እንድትካል ተጠራለ።
መልካም
ምርጫ ከተመጣ ግን ምንለው ጨዋታው ይከተላል። ምንም እነኚህ ዘረኛ ካድሬዎች ባሉበት የብልጽግና ፓርቲ ኢትዮጵያ ዲሞክራሲ አትልም። አመሰግናለሁ።
እግዚአብሔር ይስጥልን። መልካም ሌላ አድማጭ አለን መሰል ምናልባት የመጨረሻ አድማጫችን ሊሆኑ ይችላሉ። እስኪ ሄሎ ጤና ይስጥልን።
ጤና ይስጥልኝ። እኔም እንደው ዝም ማለት ኃጢያትም ስለመሰለኝ ነው ለምን መናገር የደወልኩት።
እሺ
ጀመር ራዲዮኑ አልሰማሁም ግን ትንሽ ትግስት በሁሉም ሰው ላይ ቢኖር ጥሩ ነው። ለምሳሌ ሬዲዮውን አሁን ስከፍት ዜና ላይ የመጀመሪያ የተናገሩት አሁን በጣም ሲወራ የነበረውን ነገር ነው። ሲጀምሩ በሆነው ነገር ሊጀምሩ ይችላሉ። ይሄ እንደ ኃጢያት መቆጠሩና ይሄ ለውጥ እንዲመጣ እኮ ይሄ ራዲዮ የተቃዋሚ ራዲዮ ነኝ እያለ ሲጮህ ስንት ሁሉን እንደው ምን አንዳንዴ አበዛችሁት የሚልበት ጊዜ ነበር። የጮኸው ልክ ፕራይም ሚኒስተር አብይ የማስተዋወስ ችሎታችን በጣም አጭር ነው ብሎ ያለው ትዝላችኋል። አሁን በቅርብ ጊዜ ንግግር ሜሞሪያችን ሾርት ነው ያለው ያ ነው ትዝ ያለኝ። እና ደግሞ ስለምሰማም በጉልበታቸው በገንዘባቸው ለፍተው አንዳንዴ ሰው ሲያጡ ሰው ሲያገኙ የሚያስተላልፉት ስለሆነ የቀረበባቸው ነገር ተገቢ ነው አልልም። እንደውም አንደኛው ለስተንልና እናስተካክለው ኦኬ የሚቆድል ነገር ካለ ገና አሁን መጀመሪያ ዲልታደርጉ ነው ልትቃወሙ ነው ልትሉ ነው የሚባለው መንፈስ ቆሞ ክሪቲካሊ መመልከትም ትክክል ነው ሙሉ በሙሉ መደገፍም ደግሞ የፈለገ ትክክል ነው። እንደዚህ ዳይቨርስሊ መስተካከል ቻለ ምንም ዋጋ የለንም። በጣም ያሳዝነኛል። ይሄን ለማለት ብቻ ነው። አመሰግናለሁ።
ከልብ እናመሰግናለን አድማጮቻችን። አድማጮች
ያለን ሰዓት ላስተያየት ያለን ሰዓት በዚሁ ተጠናቋል። 11 አሁን በአሁኑ ሰዓት ምናልባትም አንድ ረዘም ያለ አስተያየት የምናደርግበት ጉዳይ ይኖረናል። ሄሎ ጤና ይስጥልን።
እንዴት አረፈዳችሁ?
ጤና ይስጥልን። ጤና ይስጥልን።
ጤና ይስጥልኝ። እንዴት አረፈዳችሁ?
የባልደራስ እና ለሁለተኛ ዲሞክራሲ በስቶክሆልም ከተማ ዋና አስተባባሪ ቃለ መጠይቅ ፈቃደኛ ስለሆንክልን ከልብ እናመሰግናለን። እንግዲህ ከዚህ
ጋር እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ።
በጣም ጥሩ። አንዳንድ ጥያቄዎችን ከዚህ ከባልደራስ ፖለቲካ ፓርቲ ጋር በተያያዘ ለምሳሌ እንደመነሻል ክላሪፋይ እንድታገልን ነው። በተለይ አሁን የባልደራስ ከፍተኛ አመራሮች በእስር ቤት ይገኛሉና በኢትዮጵያ የፖለቲካ ሁኔታ ላይ የሚኖረው ተጽዕኖ ምንድነው? እስቲ እንደመነሻ እንደመግቢያል በዚህ ጥያቄ ምንድነው?
እሺ አመሰግናለሁ። እንግዲህ አንተ እንደጠቀስከው የባልደራስ ለእውነተኛ ዲሞክራሲ አመራሮች አራቱ አመራሮቻችን አቶ እስክንድር ነጋ፣ ስንታየው ቸኮል፣ አስቴርና አስካለ ከታሰሩ እንግዲህ አሁን ከስምንት ወር በላይ ሆኖታል። እስካሁን ያው የፍርድ ሂደቱ በተለያዩ ሁለት ክሶች እና አንዴ በዝግ ችሎት አንዴ ደግሞ የዝግ ችሎቱ ተቀይሯል እየተባለ እየተጓተተ ያለበት ሁኔታ ላይ ነው ያለነው። በአጠቃላይ ግን ያው ሁሉም ሰው ሁሉም ኢትዮጵያዊ እንደሚያውቀው ባልደራስ ለእውነተኛ ዲሞክራሲ እንደ ፓርቲ ከመመስረቱ በፊት የህዝብ ንቅናቄ ነበር። ከህዝብ ከዚህ ከግራስሩት የሚሉት አይነት ንቅናቄ የመጣ ነው። ህዝብ ራሱ ጠይቆ ለዚህ ለባልደራስ በጊዜው እንደ ባደራ መልክ የአዲስ አበባን ጥያቄ ለእነ እስክንድርና ለጓደኞቹ የጠየቀበት ጊዜ ነበር። እንደ ሶሻል ሙቭመንት ወይም እንደ ሶሻል ሙቭመንት ባደረገው እንቅስቃሴ ላይ እንግዲህ የነበረው አካሄድ ምንድን ነበር? አዲስ አበባ ውስጥ የተነሱ ጥያቄዎች በአጠቃላይ ይሄ ባልደራስ እንደ ምክር ቤት ይዞት እንግዲህ በጊዜው የነበሩ ወይም አሁንም ያሉ ፓርቲዎች ይህን ጥያቄ ወደፊት ይዘውት ይሄዳሉ የሚል ተስፋ ነበረ። እንግዲህ የኢትዮጵያን ፖለቲካ የሚከታተል ማንኛውም ሰው እንዳየው የአዲስ አበባ ህዝብ ያነሳው ጥያቄዎችን አድሬስ ሊያደርጉ የሚችሉ አጀንዳ ቀርጸው ሊያታግሉ የሚችሉ ፓርቲዎች አልነበሩም፣ አሁንም የሉም። እዚህ ይሄ የባልደራስ የህዝብ ንቅናቄ እንደገና በህዝብ ጥያቄ መሰረት ወደ ፖለቲካ ፓርቲ እንዲያድግ ሆኗል። እዚህ መሰረት እንግዲህ የፓርቲያችን ሊቀመንበር አቶ እስክንድር ነጋ ከአንድ አመት እና ከጥቂት ወራቶች በፊት በዓለም አቀፍ ደረጃ ጉዞ አድርገው በዛ ወቅት ነበር እንግዲህ ባልደራስ ወደ ፖለቲካ ፓርቲነት ያደገው። እንግዲህ በህዝብ ንቅናቄም እያለ እንደምታስታውሱት ኢትዮጵያ ውስጥ በነበረው ቢሮ ጽህፈት ቤት ውስጥ የጋዜጣዊ መግለጫ እንኳን መስጠት ያልቻለበት ሁኔታ ላይ ነበረ። አሁንም ከዛው የሚሻል አይደለም። ያው ግን ሁላችሁም እንደምታስታውሱት በተለይ አገዛዙ በሚልካቸው የራሱ ታጣቂዎች ወይም ኢንፎርማሊ የኦሮማ ጎረምሶች ወይም በሚያደርጉት እንትን በተለያየ ጊዜ ጋዜጣዊ መግለጫም ለመስጠት እንዳልቻለ የምናስታውሰው ነገር ነው። ዞሮ ዞሮ እንግዲህ ወደ ፓርቲነት ካደገ በኋላ ህግ ከዚህ ከምርጫ ቦርድ የሚጠበቅበትን ሁሉ አድርጎ ያውም ከበቂ በላይ መስፈርቶችን አሟልቶ በአሁኑ ሰዓት አንድ ተፎካካሪ ፓርቲ እንደሆነ ይታወቃል። አሁን ትልቁ ጥያቄ ምንድን ነው? ባልደራስ ከህዝብ ንቅናቄ ከዚህ ህዝብ የሚለውን ሰምቶ ከህዝብ የወጣ ከህዝብ የተወለደ የህዝብን ጥያቄ የህዝብን ቁጭት ህዝብ ምንድን ነው የሚፈልገው የሚለውን ነገር ባልተለመደ መልኩ በተለይ በዚህ በዘመናዊ የኢትዮጵያ ታሪክ ውስጥ እንደምናውቀው ጥቂት ኢሌቶች ይሰባሰቡና የሆነ ፓርቲ ፈጥረው ስም ሰጥተው እኛ እናቅላለን አጀንዳችን ይሄ ነው ህዝቡም ያስፈልጊ ሄ ነው የሚል አፕሮች ነው ያላቸው ብዙ ጊዜ እንደምናቀው ማለት ነው። ባለራስ ግን ለየት የሚያደርገው ነገር ምንድነው? አመጣጡ ራሱ ከህዝብ ነው ወክልና ተሰጥቶት ጥያቄዎች ባደረ ማልክ ተሰጥቶ የግራስሩት ሌቭል የሚሉት አይነት እንቅስቃሴ ነው ያለው። ከዛ ባሻገርም እንግዲህ እንደ ፓርቲነት ከተቋቋመ በኋላ ትክክለኛ አጀንዳዎችን ቀርጾ የአዲስ አበባ ህዝብ ጥያቄ እነዚህ እነዚህ ናቸው፣ በእነዚህ ነው የምንታገለው እና ፍጹም ሰላማዊ የሆነ የትግል ስልት የሚከተል ነው የአዲስ አበባ ጥያቄዎችን ማንሳትና አጀንዳ ቀርጾ ማታገል ብቻ ሳይሆን በአዲስ አበባ ህዝብ ላይ የሚፈጸሙ በደሎችን እግር በእግር እየተከታተለ ብዙ ሰዎች ሲፈናቀሉ ከቤታቸው ሲፈናቀሉ መንገድ ላይ ሲወረወሩ እግር በእግር እየተከታተለ እየሄደ ለታሪክም እየተመዘገበ ለተፈናቀሉትም ሰዎች እርዳታ ሲያደርግ አሁን ባለው አገዛዝ እንግዲህ የሚደረገውን የዚህ የመሬት ዘረፋ የኮንዶሚኒየም የቁጠባ ቤቶችን ዘረፋ እንዲሁ እግር በእግር እየተከታተለ ያለውን ተረኝነት የአዲስ አበባን የሄ ዲሞክራፊ የህዝብ ስብጥሩን ለመቀየር በዚህ አሁን ባለው አገዛዝ የሚደረጉ ህገወጥ የመታወቂያ አሰጣጥ ሁኔታዎችንም እንዲሁ እያጋለጠ ከህዝብ ጋር ሆኖ ከህዝብ ጋር የሚታገል ትልቅ የፖለቲካ ፓርቲ ነው። ይሄ በመሆኑ እንግዲህ አሁን ለአገዛዙ ወይም ገዢ ፓርቲ ለምንለው ለብልጽግና ትልቅ ትሬት ሆኖበታል። በህዝብ ዘንድም ከፍተኛ ተቀባይነት ያለው አሁን ቅድም በዘረዘርኳቸው ምክንያቶች ነው። ከህዝብ የህዝብን ቁጣ የህዝብን ጥያቄ ይዞ የተነሳ ፓርቲ ስለሆነ ህዝብ ልብ ውስጥ ህዝብ ይቀበለዋል ማለት ነው። እና ይሄ ደግሞ እንግዲህ ለገዢ ፓርቲ ከፍተኛ የሆነ ትሬት ሆኗል። እና በምርጫም ባልደራስን እንደማያሸንፉ ይታወቃል። ስለዚህ አመራሮቹን በዚህም በዛም ሰበብ እየፈለጉ ያው በፊት እንደለመድነው በህወሓት መራሹ የኢህአዴግ መንግስት ጊዜ እንደሚደረገው ፓርቲዎችን ተሰሚነት ያላቸውን ሰዎች ፓርቲዎችን ወደ ማሰር ገብቷል ማለት ነው። ይሄ ደግሞ እንግዲህ በኢትዮጵያ ፖለቲካ ውስጥ የሚኖረው ተጽዕኖ ምንድን ነው? በተለይ አሁን ለውጥ ኮት አንኮት መጣ ከተባለ በኋላ አንድ ተስፋችን የነበረው ምንድን ነው እንግዲህ ኢትዮጵያ ውስጥ ምርጫ ተደርጎ ፍጹም ዲሞክራሲያዊና ሰላማዊ የሆነ ምርጫ ፌር የሆነ ምርጫ ተደርጎ ህዝብ በመረጠው ይተዳደራል። በተለይ እንግዲህ አዲስ አበባ እንደምታስታውሱት አዲስ አበባ በመረጠችው ከንቲባ በመረጠችው ምክር ቤት ተመርጣ ወይም አታውቅምና እስካሁን ይደረግ የነበረው እንግዲህ በስመኔ ጠቅላይ ሚኒስትሩ በሚሾሟቸው ከንቲባዎችና የገዢው ፓርቲ በሚመርጣቸው ምክር ቤቶች ነበር ሲተዳደር የነበረው። የአዲስ አበባን ስነ ልቦና የማያውቁ ሰዎች ከወረዳ ከገጠር ከተማ እየመጡ ነበር እንግዲህ ሲያስተዳድሩ የነበረው እና የነበረው ተስፋ ምንድን ነው? ይሄ የሚቆምበትና አዲስ አበባ እንግዲህ በመረጠው ሰው የሚተዳደርበት አንድ ተስፋ ነበረ። ይሄ አልሆነም። እንግዲህ አሁን በፖለቲካ ውስጥ እንደምናየው ይሄ አገዛዙ አይፈልግም። ይሄ ደግሞ የሚያስቀምጠው ነገር ምንድን ነው? በአጠቃላይ አሁን አገሪቷ ላለችበት ፈተና፣ እየገባችበት ላለው አደጋ ብዙ ሰዎች ብዙ ፖለቲከኞች የሚስማሙበት ከሀገር ውስጥም ከውጭም ያሉ የፖለቲካ ትንተና የሚሰጡ ሰዎች የሚስማሙበት ነገር ምንድን ነው? ሀገሪቷን የያዘችው ህገ መንግስትና ይሄ የፌዴራል አወቃቀሩ ትክክል አይደለም፣ ሀገሪቷን ሊበታትናት ሊሰነጣጥቃት ይችላል እና ይሄን ይዘን መቀጠል አንችልም የሚለው ነው። እና ይሄን ደግሞ ክሊርሊ ቦልድሊ በግልጽ ለህዝብ ወጥቶ ይሄን እንደሚቃወም ይሄን ህገ መንግስት መቀየር ማለባበስ ሳይሆን ሙሉ ለሙሉ እንደሚቀይር በግልጽ ለህዝብ ያስረዳው እንግዲህ ባልደራስ ነው። የአዲስ አበባ የራስ ገዝነት አስተዳደርም ከዚህ ጋር የሚያያዝ ነገር አለው ምክንያቱም
በጣም ይቅርታው እንደባገኝ ላቋርጥ ነው ማለት አሳባችን በጣም ረጅም ነው አጠራጣሪ አድርገን እንድትመለስ ነበር ምናልባት አንተም እንዳልከው በተለይ ባልደረስነው ዲሞክራሲ ሰላማዊ ትግል ያደረገ ነው ከዚህ ማንጻር አሁን ያለው ብልጽግና በተለይ አዲስ አበባ ጉዳይ የባለቤትን ያቄ ከባልደረስ ከመያነሳው ሐሳብ ጋር የአስተሳሰብ ግጭት እንደተፈጠረ ከዚህ ማንጻር ደግሞ አመራሮቹ እንደታሰሩ ምክንያት እንደሆነ ገልጸናል ግን ምናልባት አሁን በተለይ ከዚህ አንጻር ባልደረስ ያዘጋጀውና አሁን በተለይ ከሰላማዊ ሰልፍ ለማዘጋጀት ፕሮግራም አድርጋችሁ ነበር ምናልባት ወደዛ ንሽጋገር እና ምንድን ነበር አሁን የዘጋጀችው የሰላማዊ ሰልፍ አላማና ፕላስ ደግሞ በተለይ በሶሻል ሚዲያ የዘመቻ የስረኞች እንዲፈቱ ጥረት ያደረጋችሁና ጊዜ አላማ እና የመጨረሻ ግብ ምንድነው ማለት ይችላል ባጭሩ
እሺ እንግዲህ ያው ሰላማዊ ሰልፍ አይደለም ነገርየው የታሰሩብንን የባልደረስ ፓርቲ አመራሮች ለማስፈታት የሚደረግ ኦንላይን ዘመቻ ነው የሶሻል ሚዲያ ላይ የሚደረግ ዘመቻ ነው በውስጡ ግን እንግዲህ በተመረጡ ከተሞች በተለይ ውጭ ዋሽንግተን ዲሲ የተወሰኑ ከተሞች እዚህ ብራሰልስ እና ካናዳም ህዝበ ትዕይንት ወይም ሰላማዊ ሰልፍ ይደረጋል በዚህ ባንድ ኦሩስ ማለት ነው ትልቁ ግን የዚህ የዘመቻ ዋናው እንትኑ ምንድነው በዚህ በኦንላይን በአባሎቹ ማነው አመራሮቻችን እንዲፈቱ ዘመቻ ማድረግ ነው እንግዲህ እንደሚታወቀው አሁን የዚህ ሶሻል ሚዲያ የፖለቲካል ትግል ውስጥ ትልቅ ተጽዕኖ መፍጠር ከምንችልባቸው አንዱ መሳሪያዎች ይሄ የሶሻል ሚዲያ አንዱ ስለሆነ እዛ ላይ ነው ዘመቻው የሚሆነው ይሄን ዘመቻ ደግሞ ለመተግበር ከዓለም አቀፍ ታስክ ፎርስ ተቋቁሟል አዲስ አበባ ከአሜሪካ ካሉ ብዙ የባልደረስ ቻፕተሮች አውሮፓም ካናዳም አውስትራሊያም ካሉ የተለያየ ሙያ ላይ የተሰማሩ ሰዎች የባልደረስ ደጋፊዎች የፈጠሩት አንድ ታስክ ፎርስ አለ ላለፉት አንድ ወር ይሄ ታስክ ፎርስ ዘመቻው እንዴት መደረግ አለበት የሚለውን እንደ ፕሮጀክት ይዞ እየሰራ ነበርና እንግዲህ ዝግጅቱን አጠናቆ ትላንት ነው በይፋ ኦፊሻሊ ጋዜጣዊ መግለጫ ተሰጥቶ ዘመቻው የተጀመረው ማለት ነው ዘመቻው የራሱ የሆነ ዌብሳይት አለው www.freeskindernega2021.com የሚል የራሱ ዌብሳይት አለው እዛ ዌብሳይት ላይ እንግዲህ የራሱ ትዊተር አካውንት አለው የእስረኞቻችን ፕሮፋይል የዘመቻው አላማ ግቡም እንደሆነ በአጠቃላይ እንግዲህ ያው እስረኞችን የታሰሩብን አመራሮቻችን ያለምንም ቅድመ ሁኔታ እንዲፈቱ የሚጠይቅ ነው እና ዘመቻው ደግሞ መንግስት ላይ አገዛዙ ላይ ተጽዕኖ ማድረግ ነው እና እንግዲህ ዌብሳይቱ ላይ ማንም ሰው ገብቶ freeskindernega2021.com ላይ ገብቶ ሁሉንም ነገር ማየት ይችላል። እዛ ላይ ትዊተር አካውንቶች አሉ። ዘመቻውም ራሱን የቻለ ትዊተር አካውንት አለው። የተዘጋጀም ፒቲሽን አለው ወይም ይሄ የፊርማ ማሰባሰቢያ ፕሮግራም አለ። እዛ ውስጥ ማንኛውም ሰው እየገባ ፒቲሽኑን መፈረም ይችላል። አሁን ባለኝ መረጃ እንግዲህ ትናንት ነው የተከፈተው እስካሁን 1600 ሰው በተለያየ ዓለም የሚኖሩ ኢትዮጵያውን ይሄን ፒቲሽን ፈርመው አስገብተዋል። ይሄው እንግዲህ የራሱ ፌስቡክ ፔጅም አለው ይሄን እንቅስቃሴ freeskindernega2021@freeskindernega2021 ብሎ ማንም ሰው ፌስቡክ ላይ ቢገባ ይሄን ያገኘዋል። እንግዲህ አሁን ባለኝ መረጃ ይሄን ፌስቡክ ቡክ ወደ 35000 ከትናንት ወደ ነው እንግዲህ የተጀመረው ወደ 35000 ሰው ፎሎ ያደረገው ነው። በአጠቃላይ ዘመቻው እንግዲህ ምንድነው ሁለት ታርጌት ያደረጋቸው ፐብሊኮች አሉ። አንደኛው ኢትዮጵያ ውስጥ ያለው ኢትዮጵያዊና ውጭ የምንኖር ኢትዮጵያዊን በዚህ በዘመቻው እንዲሳተፍ አንድ ታርጌት ያደረግነው አለ። አንደኛው ግሩፕ ነው። ሁለተኛው ደግሞ የውጭ መንግስታትን በዚህ በሰባዊ መብት ላይ የሚሰሩ ድርጅቶችን UN እና EU ታርጌት ያደረገ ነው እና በዚህ በልኩ ደግሞ ዘመቻው ላይ ይሄ ታስክ ፎርስ ያዘጋጃቸው ፖስተሮች፣ ጽሁፎች አሉ። ብዙ የዚህ ትዊተር ሃሽታጎች አሉ። ቴክኒካል ነው ዲቴሉ፣ ግን ማንም ሰው ገብቶ በዚህ ዘመቻ መሳተፍና መንግስት ላይ ወይ አገዛዙ ላይ አመራሮቻችን እንዲፈታ በዚህ በዲፕሎማሲውም በዚህ በፐብሊክ እንትኑም ተጽዕኖ ማድረግና ኢምፓክት ማምጣት የምንችልበት አንድ ቱል ነው። እንግዲህ በጥሩ ጥሩ ቱሎች መሳሪያዎች ተዘጋጅተዋል። በዚህ መልኩ ነው እንግዲህ ዘመቻው የሚቀጥለው፣ ለአንድ ወር ይቀጥላል ማለት ነው።
አርገ እንደምትመስሉ ማንሳት እንፈልገው ነገር እስከዚህ ከመርጫ ጋር የተያዘ የገዢው ፓርቲ በተለይ ግንቦት አካባቢ የመርጫ ቀን ቆርጧል። ባልደራስ ነውትኛ ዲሞክራሲ ፓርቲ በመርጫው የመሳተፍ ሁኔታው ምንድነው? በቀጣይስ ከመርጫው ጋር በተያዘ የአዲስ አበባን የባለቤትነት ነገር ለመለስ የሚያደርግበት ርቀትና ስኬትስ ቢኖር ምንድነው ሐሳቡ ሊሆን የሚችለው?
መልካም። እንግዲህ ቀደም እንደነገርኩ ባልደራስ በመርጫው መሳተፍ ስለሚፈልግ ምርጫ ቦርድ ተመዝግቦ ያው ህጋዊ ሰርቲፊኬት አለው። ያንንም እንቅስቃሴ ጀምሮ እንግዲህ እንደምታውቁት በዚህ በኮቪድ በፓንደሚ ምክንያት ምርጫው ተራዝሞ ነበር። ዞሮ ባልደራስ ለመርገም ያህል ፍጹም ሰላማዊ የሆነ ትግልና ምርጫው ውስጥ ገብቶ በህዝብ ምርጫ ስልጣን ለመያዝ የሚወዳደር ፓርቲ ነው። እንግዲህ አገዛዙ ፓርቲያችን ላይ በተለያየ ጊዜ የሚያደርሳቸው ተጽኖች፣ እንግልት፣ እስሮች እንዳሉ ሆኖ እንግዲህ አንድ እንቅፋት ነው የሆነብን አመራሮቻችንን ማሰሩ። ይሄ ደግሞ ፖለቲካዊ እድምታ ነው ያለው። አመራሮቻችንን ምርጫው ላይ እንዳይሳተፉ ነው እንግዲህ ቀጠሯቸው እየተደራዘመ በቅርብ ደግሞ አሳጥረውታል። እነዚህ አመራሮቻችን ምርጫው ላይ እንዳይሳተፉ ከአገዛዙ በኩል የሚደረግ ከባድ ተጽዕኖ ነው። ዞሮ ግን አንዱ ቫሊዋችን ምንድን ነው? በሰላማዊ ትግል መታገል እና በህዝብ ምርጫ የህዝብ ስልጣን ህዝብ ወደ መረጣቸው ሰዎች መተላለፍ አለበት የሚል በጣም የጠነከረ ስትሮንግ አቋም ስላለን በዛው ነው የምንቀጥለው። የዘመቻውም አንዱ አካል ምንድን ነው? እነዚህ አመራሮቻችን ቶሎ ተፈተው ህዝብ በምርጫ ካርዱ እንዲዳኘን ነው የምንፈልገው ማለት ነው ባጭሩ።
ባልደራስ ለሁለተኛ ዲሞክራሲ በስዊድን የቻርተር ዋና አስተባባሪ ለቃለ መጠይቅ ቀደም ስልክና በቂ ማብራሪያ ስለሰጠን በኢትዮጵያ ድምጽ ሬዲዮ በኩል በስዊድን አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ እኔም ይሄ ድል ስለተሰጠ
አድማጮቻችን፣ አሁን ደግሞ ከኢትዮጵያ ድምጽ ራዲዮ ሐላፊ ከሆኑት አቶ አህመድ ጋር አጠር ያለ ውይይት እናደርግ ይሆናል። አቶ አህመድ ጤና ይስጥልኝ።
ይሰማል።
ምን አልባት አንድ ጉዳይ ላነሳፈልጌ ነበር። ከጥቂት ቀናት በፊት ከኢሳት ጋር ያደረከው አንድ ውይይት ነበርና በአለማችን የሚገኙ የዳያስፖራዎችን የተለያየ ምን አልባትም አሁን ዛሬ ሬዲዮ ፕሮግራማችን ስትሰማ የተንጸባረቀው ይመስለኛል። ምን አልባት እየተከታተልከው ከነበረና የነዚህ በተለያየ ሀገሮች የሚኖሩ ዳያስፖራዎች ልዩነቶችን በመካከላቸው የተፈጠረውን ልዩነት ከሚዲያ ጋዜጠኞች ጋር እና መሰል እንግዶች ጋር ሆነ ከኢሳት ጋር ያደረከው አጠር ያለ ቆይታ እንደነበረ አስታውሳለሁ። እና እስኪ እንደው እሱን በተመለከተ አጠር ያለ ነገር ብትነግረን።
በመጀመሪያ ይሄንን ከኢሳት ጋር ያደረኩትን ውይይት ወደዛ ከመግባቴ በፊት ዛሬ ሬዲዮውን ተከታትዬ ነበር ከውጭ ሆኜ።
ኦኬ።
እና አንዳንድ በእኔ እምነት ትክክል መስለው ያልታዩኝ ቅሬታዎችን አዳምጫለሁ። ትክክል መስለው ያልታዩ ትክክል የሆኑ ቅሬታዎችም ሰምቻለሁ። ግን ትክክል ያልሆኑትን እነሱን ክሊር ማድረግ ፈልጋለሁ። አንደኛ ሬዲዮን አንድ አድማጭ ሬዲዮኑ ተጠልፏል ይመስለኛል ያላለ። ይሄ ምን ያስተውሰኛል? በወያኔ ጊዜ የነበረውን በእኛ ላይ ይወርድብን የነበረውን ሐሜታና ዘለፋ ያስተውሰኛል። ወያኖች ያን ጊዜ ይሉት የነበረው የግንቦት ሰባት ሬዲዮ ነው የኦነግ ሬዲዮ ነው የማይሉት የለም። ልዩነቱ ግን ምንድነው? ያን ጊዜ እነሱ ሬዲዮ ላይ ስለማይወጡ ውጡና ሐሳባችሁን ግለጹ ስንላቸው እንኳን ስለማይደፍሩ በሬዲዮአችን ላይ ወጥተው ይሄንን አይነግሩንም ነበር። በኤስኤምኤስ እና በግል ሲያገኙን ነበር ውርጅብኙን የሚያወርዱብን። አሁን ያ ተመልሶ መጣ። ታሪክ ራሷን ደገመች። ልዩነቱ ብቻ በቀጥታ በራሳችን ሬዲዮ ላይ ይሄንኑ ድሮ ወያኔዎች የሚሉንን አይነት ዘለፋ ደረሰ። አንድ እሱ ነው። ሌላው እኚሁ አድማጭ ሲናገሩ ሳትደራጅ ለውጥ ማምጣት አትችልም አሉ። ይሄ ሬዲዮኑን አይመለከትም። ሬዲዮኑ የፖለቲካ ድርጅት አይደለም። ተደራጅቶ ለውጥ ለማምጣት የሚሰራ የፖለቲካ ድርጅት አይደለም። የሚደራጅም አይደለም። ሬዲዮኑ ሚዲያ ነው። ሚዲያ ደግሞ ስራው ተጨባጭ የሆኑ ሀቆችን ለህዝብ ማድረስ ነው። እነዚህ ሀቆች ትክክል ናቸው አይደሉም የሚለውን መከራከር ይቻላል። ይሄ ያላችሁ ትክክል አይደለም ብሎ ማለት ይቻላል። ግን ስም መለጠፉ ጥቅም የለውም። ህዝብ የሚደራጀው ኢንፎርሜሽን ሲያገኝ ነው። የሬዲዮኑ ዋና ኃላፊነት ማንንም ሳይደግፍ ማንንም ሳይቃወም እውነቱን ለህዝብ ማቅረብ ነው። ይሄ የምታቀርቡት እውነት ነው እያላችሁ የምታቀርቡት አንድ ባንድ ስህተት ነው ብሎ በዚሁ ሬዲዮ ላይ መናገር ይቻላል። ግን ዝም ብሎ እናንተ የዚህ ናችሁ የዛ ናችሁ አይሰራም። ይሄ መቼም አይሰራም። የሚዲያም ደግሞ አንድ ሊታወቅ የሚገባው ምንድን ነው? ሚዲያ ስዊድኖች ምን ይላሉ? ሚዲያ ማክትን ወይንም ስልጣንን የሚቆጣጠር ነው። ይህን ማወቅ መቻል አለብን። ስልጣንን መደገፍ ብቻ አይደለም፣ መቃወም ብቻ አይደለም፣ ፋክቱን እያወጡ ስልጣን ላይ ያለን ኃይል ትክክል ሲሰራ ትክክል መሆኑን፣ ትክክል ሳይሰራ ትክክል አለመሆኑን መግለጫ መሳሪያ ነው። በዛ ነው ህዝብም ደግሞ ስልጣን ላይ ያሉት ምን እንደሚሰሩ ማወቅ የሚችለው እንደዛ ሲደረግ ነው። ይሄን ደግሞ ካቆምን የዲሞክራሲ ለህግና ለህግ የበላይነትና ለዲሞክራሲ አገራችን ውስጥ እንዲሰፍን ለማድረግ ይሄ ሬዲዮ ነው የሚያደርገው ትግል ዜሮ ነው ማለት ነው። ትግላችን እኛ ኢትዮጵያ ውስጥ የህግ የበላይነት እንዲከበር ዲሞክራሲ እንዲሰፍን ነው እንጂ የገሌ ድርጅት እንድንቃወም የገለን ድርጅት እንድንደግፍ አይደለም። ማንም ይምጣ ማንም አቋማችን አንድና አንድ ነው፣ እንዲታወቅልን። ይሄ ግልጽ መሆን አለበት። ይሄ ሬዲዮ ደግሞ ማንንም አይከለክልም። ሀሳባችሁን መስጠት ትችላላችሁ። ማንም ሰው በተለይ ደግሞ ደስ የሚለን ምንድን ነው? በነጥብ አንድ ባንድ እያላችሁ በዚህ ጊዜ አሁን አንድ አድማጭ ሲናገሩ አድንቅ ያለውኝ አስታውሰው ተመስገን በዚህ ቀን እንዲህ ብለሃል፣ እንደዚህ ማለት ይቻላል። ይሄ ነው የሚፈለገው። ዝም ብሎ ግን ስመለጠፍ እንደውም እንደኔ አይነቱን አህመድን እልቅ ውስጥ ነው የሚቀጠው እንጂ አይመልሰውም። ካላሳመናችሁኝ ምንም አይመልሰኝም። ይሄንን እንድታውቁ ዘ ኦንሊ ቲንግ ቅድም እንደጀመርኩት ያየሁት ዛሬ ምን የሰማሁት ዛሬ ምንድን ነው? ወያኔ ድሮ ያደርገው የነበረውን በደጋፊዎቹ በአሽቃባጦቹ ያደርገው የነበረውን በውጭ የሚሰድበንና የሚደበድበንን አሁን በቀጥታ በሬዲዮ ላይ ተጀመረ። ይሁን የስም ለውጥ አያመጣም ይሄ ሌላ አንድ መስማዋል የሽግግር ጊዜ ነው የሽግግር ጊዜ የተባለ መሪዎች ራሳቸው ከህግ ወጥ ስራ ሲሰሩ ዝም አይባልም የሽግግር ጊዜ ነው ተብሎ ዝም ማለት የሚቻለው እንዶ ኤቨንቹአሊ ሌሎች ሲሰሩ በደሉን ነው እንጂ ራሱ ስልጣን ላይ ያለው ኃይል ያንን በደል ስተት ሲሰራ ዝም ካለ ይሄ ሬዲዮ ለህግ የበላይነት አይደለም የሚሰራው ይሄ ሬዲዮ የሚሰራው የሚፈልገውን ሰው ወይም ድርጅት ለመደገፍ እንጂ ህግ የበላይነት እንዲከበር አይደለም ይሄን ደግሞ በማስረጃ እናቀርባለን ህግ የበላይነት መከበር ማለት እንዴ በእና በፈጠራቸው ህግ የበላይነት ማለት ተመልከቱ እስቲ ስለ ህግ የትም ዓለም የሚስማማበት ህግን ሲያስቀምጧት እንዴት ነው አይኗን በጨርቅ አስረው ሚዛን አስይዘው ጎራዴ ይዛ ለምንድን ነው የተደረገው እንዳታዳላ ነው አይኗ የተሸፈነው ማን ነው ማቀው ሰው ነው ሞደው ሰው ነው መጣላው ሰው ነው ረጅም ነው አጭር ነው ቀጭን ነው የሚለውን እንዳታይ ሚዛኑ ደግሞ በትክክል አመዛዝና እንድትፈርድ ሳንጃው ደግሞ ወይም ደግሞ ጎራዴው በትክክል የፈረደችው ስራ ላይ እንድታውል መሳሪያ መሆኑ ነው ምሳሌ ልትቀሳን ኢትዮጵያ ውስጥ ህግ እንደማይከበር ማአት ወንጀሎች የሚሰሩ የመንግስት ባለስልጣኖች እንትከስ በየጊዜው ሁላችንም የሰማነው አቶ ሽመልስ አብዲሳ የሰሩት አይነት ወንጀል አንድ ተራ የፖለቲካ ድርጅት ተቃዋሚ የሆነ ቢሰራ ኖሮ እስካሁን ዘብጥያ ገብቶ መከራውን ያይ ነበር ምንድነው ያደረጉት በአደባባይ እኮ ወጥተው ነው ህዝብ ለህዝብ ያፋጁት አልተፋጀም እንጂ ህዝቡ እንደሳቸው ቢሆን ኖሮ ሰበር ነው ድምጥማጡን አጠፋ ነው ወዘተ የፈለገውን ያንን የሚል የፖለቲካ ድርጅት ስልጣን ላይ ያለ አቶ ሽመልስ ትልቅ ስልጣን ያላቸው ሰው ናቸው ተሰሚነት ያላቸው ናቸው ምን ሆኑ ምንም ባልደራስ በመጀመሪያ ከዛ በኋላ ደግሞ ኢዜማ የከሰሰው የበፊቱ ከንቲባ ዘረፈ ተብሎ ያ ሁሉ ማስረጃ ቀርቦ ምን ሆነ ምንም አልሆነም ምን ተደረገ ጭራሽ ሚኒስቴር ተደረገ ይሄ ከዚህ በለጠ የህግ የበላይነት መጣስ የት ነው የሚመጣው አቶ ሽመልስ በብዙ ሰው ቺላ ሊባል የሚሞከር አለ አንድ ትልቅ የኢትዮጵያ ጀግና ኮሎኔል ናቸው አክቲቭ የመከላከያ ሚኒስቴር ሰራተኛ ናቸው የሳቸው የሽመልስ አብዲሳ ተባጆች እኚህን ሰውዬ ለምን መኪና ሲያቆምክ ብለው ደብደው ሲገሉ የጠየቃቸው ሰው የለም ምንድነው የተደረገው ጎጃም ውስጥ እሳቸው ሲቀበሩ ምስኪን ህዝብ ጠመንጃ ወደ ሰማይ ተኮሰ እሳቸው ምን ሆኑ ምንም ማሉ ማለት ለምን እንደዚህ ያደረክ ለምን እንደዚህ ያንተ እንትኖች ለምን የጠየቃቸው የለም አሁን በን ያው ተመልከቱ አቶ ሽመልስ አብዲሳ ደቡብ ውስጥ በተደረገው የጁላይ በተደረገው ጭፍጨፋ ላይ የከንቲባው የማን ነው የሚብሉት ከተማ ከንቲባ ደውሎ አረ እርዱን ከተማውን ሊያቃጥሏት ነው እያሉ ሲለምኑ ከንቲባው አርፈተኛ ነው ያሉት ይሄው ራሳቸው ፍርድ ቤት ሄደው ተናግረዋል ሰውየው ከንቲባው ሰውየውን ፍርድ ቤት እስር ቤት ገቡ አቶ ሽመልስ ምን ሆኑ ምንም ይሄ ነው እንግዲህ እኛ ይሄንን ይያየን ለዲሞክራሲ ለህግ የበላይነት ምንታገል ኃይልን እንያለን ወይንም ሚዲያን እንያለን ዝም እንበል ወያኔን እኮ የታገል ነው አቶ ማናቸው የሞቱትን እሳቸውን በግል ስለምንጠላቸው አይደለ አናቃቸው አንጠይቃቸው እኔ እንደውም ከመለስ ዜናዊ ይልቅ ዶክተር አብይ ይቀርቡኛል አትሊስት ፊት ለፊታቸው የጀንግር አድርግ ያለው ደግፋቸው ወድጃቸው እኛውን ሰውዬ መጣላቸው ይቃወማቸው የነበረው በሚሰሩት ነው እኔንም እኔ ይወረዱ እንኳን እቆላልንም እኚህ መቀጠል አለባቸው ነው ያለው በሬዲዮ ላይ ኦፊሻሊ መቀጠል አለባቸው
የሚሰሩ ስህተቶች ይስተካከሉ
የተሰሩ ስህተቶችን መንገር አለብን ክሪቲካል ሰፖርትን መልመድ አለብን ይሄ ማለት ደግሞ ሬዲዮውን ተጠልፏል የሚያስብል ከሆነ ይጠላፍ ግን አንድ ቃል ገባላችኋለሁ ይሄንን የምትቃወሙ እንደዚህ ሬዲዮ የሚሰራው በዚህ 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 ትክክል ነው አይደለም እምትሉ ኤኒ ታይም ሬዲዮን ላይ ቀርባችሁ መከራከር ትችላላችሁ ይሄ ግልጽ ነው ለወያኔዎችም ደጋግመን እንነግራቸው ነበር አይቀርቡም በውጭ ነበር የሚደበድቡንም የሚሰድቡንም ይሄንን እድል ተጠቀሙ በባዶ ሜዳ ግን እንደዚህ ነው ተጠልፏል አልተጠለፈም ብትሉ ለሬዲዮኑ ምንም የሚጎዳው ነገር የለም አንድ ይሄ ነው ዛሬ እኚህ ሰውዬ ሲናገሩ ፕሮግራም ስትጀምሩ ምርጫው ፍትሃዊ ነው አይሆንም ብላችሁ ነው የጀመራችሁ እንዴ የዴሞክራሲ እኮ ምርጫ እኮ የዴሞክራሲ መገለጫ አንደኛው ሁሉም ባይሆን አንደኛው እንትን ነው። ይሄ ምርጫ ደግሞ ፍትሃዊ ነው አይደለም? ከዓለም ድረስ ሁሉ እኮ ይመጣሉ ይሄን ምርጫ ለማየት፣ ፍትሃዊ ነው አይደለም ለማለት ይመጣሉ። ታዲያኛ እንደ ሚዲያ ይሄ ነገር ትክክል ይሆናል አይሆንም ብሎ ጥያቄ ማቅረቡ አይሆንም አላልንም። ጥያቄ ነው ምርጫው ይሆናል አይሆንም መወያየት ነው። ሚዲያ ደግሞ ይሄንን ካላደረገ ምንድነው ስራው? ሚዲያ ይሄንን ያደረገው ህዝቡ ፍትሃዊ እንዲሆን ምንድነው መደረግ ያለበት? እናቀርባለን። ያ አይደለም ይሄ መቅረብ የለበትም ይሄ ፍትሃዊ ያደርገው ማለት ያባት ነው። ግን ለምን እንደዚህ ብላችሁ ጀመራችሁ? እንግዲህ ከወደፊት ምንድነው የሚጠበቅብን? አንዳንድ ሰዎች ይሄን ሬዲዮ አሁን የጀመረውን እንትን አይነት ድሮም ጀምሮ የሚሰራው ነው አዲስ አይደለም። የማይፈልጉ ሰዎች እነሱን ያማከረን ዛሬ እንዴት እንጀምር ዛሬ እንዴት እንቀጥል ልንል ነው። ኢንዲፔንደንት ሬዲዮ ነው ይሄን እንድታውቁልኝ ነው ፈልገው። ይሄን ካልኩ በኋላ አሁንም በድጋሚ ነግራችኋለሁ፣ ይሄን ሬዲዮ የሚያስተላልፈው ፕሮግራም ትክክል አይደለም የምትሉና ነጥብ አለን ማረጋጋጫ ነጥብ አለን የምትሉ ዝም ብሎ በባዶ ሜዳ ብትመጡ ሬዲዮኑ ያጋልጣቸዋል። ምክንያቱም ፋክት ይዞ ነው የሚከራከረው። ያንን እቀበላለሁ። ኤኒ ታይም መምጣት ይችላልላችሁ፣ እኔም ራሴ እገኛለሁ፣ መወያየት እንችላለን። አንዱ በግል ምን ብሎ ጽፈልኛል፣ ባለፈው ሳምንት ፕሮግራም አብይን ያብጠላጠላችሁ እኔን አሰደባችሁኝ በግል እኔን እያሉ ነው ያሉት። እኔ ገርሞኝ ይሄን ነገር ንቄትቸው ነበር፣ ግን አሁን አልንቀውም፣ ፕሮግራሙንም ማሰማለሁ። ስም ጠርተን እስቲ የት ነው ማን እንዳሰደብን አድማጭም ይሰማል። ኢንተርቪው ስናደርግ ተንኮለኛው አህመድ እርሶን ሳያውቁት እርሶን እኔን እንዲሰድቡ አድርጓል፣ እርሶን ሳያውቁት ሰድቦኛል ብሎ የጻፈልኝ ላለ ማስረጃውን ይዣለሁ። እኛ እኔ የት ነው እሱ አንድን ሰው ስደቡ ብዬ በሬዲዮ ላይ ጥያቄ ነው ያቀረብኩት። ጥያቄ ያቀረብኩት ደግሞ ስድብ አይደለም። አንዳንድ አድማጮች አንዳንድ ታዛቢዎች ዶክተር አብይን ሳይሆን ኢትዮጵያ ውስጥ ያለውን ሁኔታ ክሪቲሳይዝ ማድረግ ወይም ደግሞ ዶክተር አብይ የሚሰሩት አንዳንድ ነገሮችን ክሪቲካል ሰፖርት ማድረግ ትክክል አይደለም ብለው የሚሉ አሉ። ይሄን እንዴት ያሉ ሲሏቸው የተጠየቁ ሰውዬ አለ እንትኑ ይሄ የዘቀጠ አሳሰብ ነው ያሉ። ይሄንን እንግዲህ የሰሙ አንድ አድማጭ እኔን ነው ለማሰደብ ያሉ ልከውልኛል። እንድስከዚህ ድረስ ሄደናል። ስሜታዊነት ወስዶ ከሎጂክ ውስጥ አውጥቶናል። ይሄንንም አቀርበዋለሁ እኔ ንቄትቸው ነበረ አቀርበዋለሁ። በዚህ ምኙ ሰውዬ ሲጽፉ ይሄ ሬዲዮ ዶክተር አብይን እያብጠለጠለ ከስልጣን እንዲወርዱ ይታገላል። በግልጽ ነው አንድና አንድ የማያወላዳ አነጋገር ነው የተናገረው። አሁንም የምለው ነው አማራጭ የለንም። ዶክተር አብይ በአሁኑ ጊዜ አማራጭ ከሳቸው ሌላ አማራጭ የለንም። ስልጣን ላይ መቆየት አለባቸው። ሆኖም ግን በዚህ ጊዜ ውስጥ ክሪቲካል ስተት የሚሰራውን ባኮት ይሄ ስተት ነው ይሄኛው ትክክል ነው እያልን መንገር መቻል አለብን። በዚህ ላይ የእሳቸው ትልቁ ስራ መሆን ያለበት ኢንስቲትዩሽን የዴሞክራሲ ኢንስቲትዩሽኖች እንዲጠናከሩ እንዲሰሩልን ነው ያለው። ይሄን ካልኩ በኋላ ለወደፊቱ ይሄ ውይይት ሊኖር ይችላል። እኔ ዝግጁ ነኝ፣ ሬዲዮኑ ዝግጁ ነው። ፋክት ይዘን ነው ግን ስድብ ሳይኖር ምን ሳይኖር ፋክት ይዞ ስሜታዊነት ሳይኖር መወያየት እንችላለን። ይሄን ክፍት እንደሆነ በዚህ አጋጣሚ ገልጻለሁ ለአድማጮች። ቅድም ለጠየቀኝ ጥያቄ አጭር መልስ ነው የምሰጠው። ተጠየቅኩ ከተወሰኑ ሰዎች ጋራ። አንደኛው አቶ አበበ ቦጋለ በፊቱ የቀድሞው የግንቦት ሰባት አመራር አባል ናቸው፣ ከእሳቸው ጋር። ሌላው ደግሞ የቀድሞ የዲፕሎማቲክ ኮር አባል አይ ቲንክ ቤልጅም ነበር መሰለኝ የነበሩት፣ ከእሳቸው ጋር በዲያስፖራው ስላለው በጋራ ሆኖ በኢትዮጵያ ላይ የሚደረገውን ይሄ የምዕራብ ሀገሮች የሚያደርጉትን ተጽዕኖ እንዴት መቀነስ አልቻልንም ለምንድን ነው በሚለው ነው ውይይት የተደረገው። እኔ መሰለኝን አቅርብ ያለው አንደኛ እኔ እስከሚገባኝ ድረስ አሁን እንደተረዳሁት ባለፈው ጊዜ ወያኔን ስንታገል ሁላችንም በየኪሳችን የግላችንን ፕሮፌሰር መስፍን ያሉት እውነታቸው ነው በየኪሳችን የግላችንን ዘውድ ይዘን የጋራ ዓላማ ሳይኖረን ጀስት ወያኔ እንዲወድቅ ብቻ ነበር የምንሯሯጠው። ልክ ወያኔ ሲወድቅ ሁሉም ያ በጋራ ይሰራ የነበረው የራሱን ዘውድ ይዞ ብቅ ብቅ ማለት ጀመረ። በጋራ ለኢትዮጵያና ለኢትዮጵያ ሕዝብ የምንለውን ነገር ረሳ ነው። ግማሹ የራሱን ፓርቲ አቋቋመ። አክራሪው የኦሮሞ ድቶች ደግሞ ሞተን እንገኛለን እኛ ያልነው ካልሆነ ኢትዮጵያን በኦሮሚያ በኦሮሚያ ልክ ነው ምን ሰፋት ይያሉ ያዙ ለቀቁን ይሉ ጀመር አዲስ አበባን እንደሚፈልጓት እንደሚያደርጓትና እነሱ እንደሚፈልጓት እንደማድረግ ካልቻሉ ድምጥማጣውን እንደሚያጠፉ በተለያየ መንገድ ሲነግሩን ሌሎቻችን ደግሞ ጅሎቹ ዝም ብለን አምነን ወያኔን ስንታገለ ነበር አይ ይሄማ ሊሆን አይችልም ኢትዮጵያ ሁላችንም ነች ለሁላችንም መሆን አለባት አዲስ አበባም ለሁላችንም ነች ለሁላችንም መሆን አለባት ብለን አብረን የመስራት ችግር ተፈጠረብን ምንድነው ሶሉሽኑ ላሉኝ ይሄን ነገር ለማጥፋት ምንድነው ሶሉሽኑ አብሮ ለመስራት የሚቻለው ምንድነው ቤዚክ የሆኑ ቋሚ የሆኑ ነገሮችን መስማማት ለምሳሌ የህግ የበላይነት መከበር አለበት ኢትዮጵያ ውስጥ ይሄ እኔንም የኦሮሞ አክራሪውንም የሌሎች ድቶችንም የዘማንም ባልደራስንም ሊያስማማን ይገባል ባይኝ የህግ የበላይነት መከበር ለሁላችንም ይጠቅማል ዛሬ እኔ የምወደው ሰው ህግ ስላልወደው ሰው ህግ ስላላከበረ ነገ እኔ የምጠላው ሰው ህግ ሳያከብር ሲቀር ያንን እጮሃለሁ ማለት ተገቢ አይደለም ህግ መከበር ያለበት ማንንም ይጣስ ህግ አልተከበረም ብለን በጋራ መጮህ አለብን ይሄንን መስማማት አለብን ለዴሞክራሲ ሌላው ደግሞ ቤዚክ ያልኩት እኔ ለዴሞክራሲ መታገል አለብን ሁላችንም ምክንያቱም ዴሞክራሲ ማንንም አይለይም ሁሉንም በኩል እንድታይ ነው ሁላችንን ከፈጣሪ የተፈጠረን ሰዎች በኩል እንድታይ ይሄንን እናድርግ ሌላው ግን የልዩነታችን ትልቁ ምክንያት የሆነው የህገ መንግስቱ ይሄ ዘረኛ ህገ መንግስት እንዳይጠፋ የሚታገሉ ኃይሎች አሉ በአሁኑ ጊዜ እኔ እንደውም ልንገራቸው አንድ ቃል ልንገራቸው ይሄ የኔ አናሊሲስ ነው በእናስ ሰሞኑን የምሰማው ጁንታው የሚሉት ቃል አለ ለኔ ይሄ ጁንታ የሚሉት ቃል አለ ምክንያት የመጣ ይመስለኛል ለኔ ቲፒኤልኤፍ ከላይ እስከታች መከልከል ያለበት ዘረኛ ድርጅት ነው እንዳለ ድርጅቱ ራሱ እንዳለ ግን እቺ ጁንታ የምትለው ቃል ጁንታ ኖርማሊ በሌማን አነጋገር በተራ አነጋገር ወይንም ኢንሳይክሎፒዲያስ ብትገቡ የተወሰኑ ጥቂት ግለሰቦች ባንድ ላይ ሆነው በተለይ ሚሊተሪው ስልጣን ይዝና ሌላውን በሙሉ የሚመራበት ነው አሁን እኔ የምፈራው እቺ ጁንታ የምትለው ቃል ከላይ ያሉትን አንስቶ ጠቅላላ ፓርቲውን እንዳለ ለማስቀረትና እንዳለ ኢትዮጵያ ትግል ውስጥ እንዲሳተፍ በተለይ ደግሞ ይሄን የሚፈልጉ ይሄም አሁንም የኔ እምነት ነው ሬዲዮ ነው አይደለም የኔ እምነት ነው የሚፈልጉ ኃይሎች ይሄ ኮንስቲቱሽን ይሄ ህገ መንግስት እንዳለ እንዲቆይ የሚፈልጉ ኃይሎች አጋር ለማግኘት የሚያደርጉት ነው ምክንያቱም አሁን ተሰሙ እንደሆነ በቲፒኤልኤፍ ምትክ የተመረጡት ሰዎችም ሆኑ ሌሎቹ አመለካከታቸው ያው ነው ይሄ ህገ መንግስት እንዲጠፋ አይፈልጉም የኦሮሚያ አክራሪዎችም ይሄ መንግስት እንዲጠፋ አይፈልጉም ስለዚህ ወደፊት ይሄ መንግስት ላይ ይሄ ህገ መንግስት ላይ ክርክር ከተነሳ ደጋፊ ስለሚፈልጉ ቲፒኤልኤፍን እንደ አንድ ኃይል ለማቆየት ይፈልጋሉ ብዬ እፈራለሁ ለዚህ ማስረጃው ደግሞ ለንጮለታ ይመስሉኛል ሰሞኑን ቲፒኤልኤፍ መጥፋት የለበትም ሲሉ ሰምቻለሁ ይሄ ያስፈራኛል መንግስትም ይሄ ህገ መንግስት መለወጥ የለበትም
የሚላቋም አንድ ደቂቃ ነው ያለን በቃ
ጨርሻለሁና ይሄን ነገሮችን ማሰብ ያስፈልጋል ይሄ ህገ መንግስት መቀየር አለበት ባይነኝ አመሰግናለሁ
ሰላም ዋለ አመሰግናለሁ አህመድ አድማጮቻችን ስላዳመጣችሁን እናመሰግናለን ሳምንት በተመሳሳይ ፕሮግራም ተመልሰን እንገኛለን በቀጣይ ሙዚቃ እንሰናበታችኋለን የሳምንት ሰው ይበለን እናመሰግናለን
Thank you.